ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንደምናችሁ? እግዚአብሔር ይመስገን። እንደተለመደው ኤፌሶን መጽሐፍን ነው የምናጠናው። ዛሬ ምዕራፍ 6 ከቁጥር 5 እስከ ቁጥር 9 ያለውን እናነብና ከዛ ቁጥር 5 እና 6ን ብቻ ነው ዛሬ የምንመለከተው። መጽሐፍ ቅዱሳችን ከያዘን እናውጣና በአንድነት እናንብብ። ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በስጋ ጌቶቻችሁ ለሆኑ ታዘዙ። የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ። ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ። ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ በብድራት እንዲቀበለው ታውቃላችሁና። እናንተም ጌቶች ሆይ ዛቻውን ትታችሁ እንዲሁ አድርጉላቸው። በእነርሱና በእናንተ ላይ የሚገዛው ጌታ በሰማይ እንዳለ ለሰው ፊትም እንዳያደላ ታውቃላችሁና ይላል። እንጸልይ። ቁጥር 5 እና 6ን ስንመለከት እግዚአብሔር እንዲናገረንና ያለንበትንም ሁኔታ እንዲያሳየን ለነገም ስንቅ የሚሆን ነገር እንዲሰጠን እንለምናለን። እናመሰግናለን። እግዚአብሔር አምላካችንና አባታችን ሆይ ያንተ ልጆች ስለሆንን እናመሰግናለን። አባት ደግሞ ልጆቹን ይመክራል፣ ይገስጻል፣ ያጽናናል፣ ያበረታታልና በዚህ ሰዓት በዚህ ስፍራ ያለን እንዲሁም በተለያየ አገር ሆኖ ደግሞ ይሄን ፕሮግራም ለሚከታተሉ ሁሉ እንለምናለን ይህንን ቃል እንድትቆርስልን። ምናልባት ልክ ነው ብለን የያዝነው አቋም እንኳን ካለ እንድትፈትሸው በቃልህ መተው ካለብን እንድታስተዋን ጌታ ሆይ ደግሞ እንደ ተሞኘን መስሎን እንኳን እስከዛሬ ያንተ ፈቃድ ነው ብለን የያዝነው ግን ያንተ ፈቃድ ከሆነ ደግሞ በዛ እንድንቀጥል እንድታበረታታንም እንለምናለን። ጌታ ሆይ ተባረከ ጊዜ አንተ ስጠን በኢየሱስ ክርስቶስ ስም አሜን። ያው ሆይ ሆይ የሚለው ባሪያዎች ሆይ ነው ዛሬ እንግዲህ ደረስንበት። ከሚስቶች ሆይ ነው የሚጀምረው ምዕራፍ 5 ቁጥር 22 ላይ። ግን ከማሙሻ ጋር ስንመለከት ከባሎች ሆይ እንጀምር ተባለና ከዛ ወደ ሚስቶች ሆይ መጣን። ከዛ ደግሞ ልጆች ሆይና ወላጆች ሆይ አባቶች ሆይ የሚል ደግሞ አብረን ስንመለከት ነበር ባለፉት ሁለት ሳምንታት። ስለዚህ በህብረተሰብ ውስጥ በተለያየ አቅጣጫ ስላለን ሪሌሽንሺፕ ወይንም እርስ በርስ ግንኙነት እግዚአብሔር እንዴት እንደሚገደው ነው የሚያሳየው። ይሄ በቃ ልጆቼ ናችሁ፣ በእኔ አምናችኋል፣ ድናችኋል፣ እንደፈለጋችሁ ኑሩ አይነት አይደለም የክርስትና ህይወት። በእያንዳንዱ እርስ በርስ በምንገናኝባቸው ሁኔታዎች ሁሉ እግዚአብሔር እንዴት እንደሚገደው መመልከት እንችላለን። አንድ አማኝ የሆነ ሰው በትዳር ህይወት ውስጥ እግዚአብሔር ይገደዋል። ባል የሆነ እንደ ባል በመንፈስ የተሞላ ባል በእግዚአብሔር ፈቃድ የተሞላ ባል እንዴት መሆን እንዳለበት እግዚአብሔር በቅዱስ ቃሉ ያሳስባል። ሚስትም ልክ እንደዛው፣ ልጆችም እንደዛው፣ አባቶች እናቶች እንደዛው፣ አሳዳጊዎች እንደዛው፣ ዛሬ ደግሞ አሰሪንና ሰራተኛ። ያው ባሪያዎች የሚለው ኦልድ አማሪክ ስለሆነ ነው። ምናልባት የቅርብ ጊዜ ትርጉሞችን መመልከት ከቻለን ቃላቶቹን ያው እየቀየራቸው ይመጣል። እንዲሁ ደስም አይልም ባሪያዎች የሚለው። ለዚህ ነው ምክር ለሰራተኞች ምክር ለአሰሪዎች በሚል እየቀየር ነው ልንመለከተው የምንሞክረው። ምናልባት ማስታወቂያውን አይታችሁት ከሆነ የዛሬውን ፕሮግራም ለማስተዋወቅ በፌስቡክ ፔጅ ላይ እንደዚህ የተቀመጠውን ብታዩት ምክር ለሰራተኞች ነው የሚለው የዛሬው። አሰሪዎች ጋር ወይንም እናንተ ጌቶች ሆይ የሚለው ጋር ስንደርስ ደግሞ እሱ ደግሞ ምክር ለአሰሪዎች በሚል ይቀጥላል ማለት ነው። ጌቶች ሆይ የሚለውም ደስ አይልም፣ ባሪያዎች ሆይ የሚለውም ደስ አይልም። ማለት የሰው ጌታ አለው እንዴ ያስብላል። ግን በመጽሐፍ ቅዱስ ውስጥ ባሪያ ጌታ አለ። እንደዚህ አይነት ግንኙነት ነበረ። ወደ አዲስ ኪዳንም ስንመጣ ባሪያ የለም ጨዋ የለም እንደሚል ታውቃላችሁ አይደለ? ሁሉን በክርስቶስ አንድ ሲያደርገው ወንድ የለም ሴት የለም ብሎ በተለይ ገላትያ ምዕራፍ 3 ቁጥር 28 አካባቢ ብትመለከቱ እንደዛ ነው። ልክ ነው፣ በጌታ እንደዛ ሆነናል። ጨዋ የለም፣ ባሪያ የለም፣ ወንድ የለም፣ ሴት የለም። ልክ ነው፣ በጌታ ሆነናል። ግን ምንም እንኳን በጌታ አንድ ብንሆንም በምድር ላይ ስንኖር ደግሞ እነዚህ ስርዓቶች አሉ፣ ይቀጥላሉ። አሰሪ አለ፣ ተቀጥሮ የሚሰራ አለ። ያም ተቀጥሮ የሚሰራ ደግሞ በስሩ ደግሞ እንደገና የሚቀጥረዋል። እንደዚህ አለ፣ እንዲህ አይነቱ ግንኙነት። ይሄንን በምን ልብ እንቀበለው ወይም በምን ልብ እናርገው ነው አሁን የጳውሎስ ምክር እንጂ ይሄን አጥፍቶታል ጌታ ስለዚህ አለቃ የለም ምን የለም ምን ዝም ብለህ ኑር አይልም ራሱን ቃሉን ነው የሚጠቀመው ራሱ ጳውሎስ ራሱ ባሪያዎቹ ጌቶቹ ነው የሚለው እንጂ እንደው ተቀጥረህ መስራ ሆይ አሰሪ ሆይ ምናምን እንኳን አይደለም የሚለው እና ይሄ እንትኑን ባሪያዎቹ ጌቶቹን በጣም ተጠንቀቀን ካላየ ነው ትንሽ እንትን ያረጋል ማለት እንዴ ሰው ባሪያ ሲያረጋው ከባድ ነው ሰው እንኳን አይደለም ሰውን እንስሳን ምናምን እንኳን ከሚገባው በላይ አቢዩስ ያረግ እንዴት እንደሚከብድና አሁን እንስሳት መብት ተማጋች ምናምን ይባል ሁሉ እንዳለ እናቃለን አይደል ሰውን ሲሸጠው ሰውን እንደፈለገ እንደቃ ሲያደርገው አይተናል መጽሐፍ ቅዱስ ውስጥ አለ ብዙ ሰዎች ተሽጠዋል በተለያየ መንገድ ሰው ባሪያ የሆነበትን ታሪክ እናቃለን መጽሐፍ ቅዱስ ላይ በተለይ በብሉይ ኪዳን መጽሐፍት ላይ በዘሌዋውያን መጽሐፍ ላይ በዘዳግም መጽሐፍ ላይ የነገስት መጽሐፍ ላይ እነዚህ ስንመለከት ነበሩ ባሮች ጌቶች አሉ ባሮች አሉ እና እነዛ ጌቶች እንደቃ ነበር ሰዎችን የሚያደርጓቸው በዛ እግዚአብሔር ተደስቷል በእያ አላምንም ምክንያቱም እግዚአብሔር ሰውን የሆነ ነገር ሲያረጋው ሲመጣ ታያላችሁ መጽሐፍ ቅዱስ ለምን እንደዚህ ያረክ ይያለ እንኳን ሲገለጥ እንመለከታለንና ይሄ እግዚአብሔር እንደስ የሚያሰኝ ነገር ሆኖ አይደለም ግን ኃጢያት በጣም ከባድ ነው ኃጢያት ያላበላሽው ነገር የለም የኃጢያት ውጤት ነው በነገራችን ላይ ይሄ ሰውን መሸጥ መለወጥ ሰውን አቢዩዝ ማድረግ ሰውን መግደል የተለያየ ነገሮችን ማድረግ የሚባለው ነገር የኃጢያት ውጤት እንደሆነ መርሳት የለብንም ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን የኃጢአት መድኃኒት ሆኖ ሲመጣ ባሪያ ሆኖ ነው የመጣው ምንም አሁን ባርነትን ጌታ አያቀውም ለንባባል እንኳን አንችልም ከኛ በላይ እንደም የሚያቀው ጌታ ኢየሱስ ነው ባርነትን የባሪያን መልክ ይዞ ነበር የመጣው ምንም እንዲሁ ከላይ ሆኖ በድምጽ አይደለም ፊክስ ያረጋው ነገሮችን ወርዶ በትክክል ወርዶ ባሪያ ሆኖ ወይም የባሪያን መልክ ይዞ ነው በዚህ ውስጥ አልፏልና ይሄ ኃጢአት ያበላሸውን ነገር ጌታ አይረዳውም ወይም አያቀውም ለንል አንችል በተለያየ መንገድ እንግዲህ ሰው ባሪያ ይሆናል ባሪያ የሚኮንባቸው መንገዶች ትንሽ እንይና የአዲስ ኪዳኑ ባርነት ምንድነው ራሱ ጻሐፊው የክርስቶስ ባሪያ ብሎ ነው አይደለም የሚናገረው በበጎ ፈቃድ ባሪያ መሆንን ነው አሁንኛ በጣም ለነመለከት የሚያስፈልገው በተለያየ መንገድ ሰው ባሪያ ይሆናል መጽሐፍ ቅዱስ ላይ አንዱ ከባሪያ በመወለድ ስላችሁ አሉ ባላባቶች ወይም ጌቶች አሉ መጽሐፍ ቅዱስ ላይ የነሱ ቤት ውስጥ ያሉ ባሪያዎች የሚወልዷቸው የባሪያዎቹ ውላጆች የሚወለዱት ባሪያ ነው የሚሆኑት አውቶማቲካሊ ስለዚህ አንድ አሰሪ ወይንም ባለቤት በቤት ውስጥ ያለ ባሪያ ሌላ አግብቶ ቢወልድ ምናምን የሱ ነው የሚሆነው አውቶማቲካሊ እነዛ ሁሉ ቤት ውስጥ የሚወለዱት ምናልባት መጽሐፈ መክብብ ምዕራፍ 1 ላይ ብንመለከት ጻሐፊው እኔ በጣም ደስታ ይሰጠኛል ብዬ አልመከርኩት ነገር የለም ይልና አንዱ የሞከረው ሙከራ በቤት ውስጥ ብዙ ባሪያዎች እንዲወለዱ አደረኳቸው ነው የሚለው ምንስ ምናምን አይደለም ባሪያዎቹ ራሱ ቤት ውስጥ ብዙ ባሪያዎች ነበሩትና እንዲበዙ አደረኳቸውና በቃ ዋ ሲሉ ላያቸው ነው መሰለኝ እንግዲህ ቤት ውስጥ ይላል ምራፍ አንድ ላይ እንደዛ ይላልና ብዙ ባሪያዎች እንኳን ነበሩኝ ይሄም አላስደሰተኝም ብዙ ወይን ጠጅ ጠጣው አላስደሰተኝም ብዙ ቤቶች ሰራው አላስደሰተኝም የሞከራቸው ሞከራዎች ሲናገር አንዱ የሞከረው ብዙ ባሪያዎች ቤቴ ውስጥ እንዲወለዱ አደረኩኝ ይላልና አውቶማቲካሊ ባሪያ ሆኖ በጌቶች ቤት ወይንም በአሰሪዎቹ ቤት ያለ ሰው የሚወልደው ልጅ ሁሉ ባሪያ ነው የሚሆነው በመወለድ ባርነት ነበር በመሸጥ ባርነት ነበር ይሸጡ ነበር ባሪያዎች ሰው ይሸጣል ምን ዮሴፍን ወንድሞቹ ሸጠውታል አይደለ እንደቃ እኮ ነው የተሸጠው ለነጋዴ ለእስማኤላውያን ነው የሸጡት እና እነዛ መንገደኞች ናቸው ከዚህ ከተማ አንድ ቃይ ይዘው ሌላ ከተማ የሚሸጡ የድሮ ንግድ በነገራችን ላይ አንድ ቦታ ተቀምጦ አይደለም በእኛ ሀገር ሲራራ ነጋዴ ይባላል ምንድነው ይሄ እንደ የድሮ ንግድ ምንድነው ከቦታ ቦታ ተንቀሳቅሶ ነው ለዚህ ነው ያዕቆብ ሲናገር እግዚአብሔር ቢፈቅድ ብንኖር ወደዚህ ከተማ እንሄዳለን እንነግዳለን በሉ አይደለም ይላል አሁን ነው ሲስተም በጣም ቅልል ብሎ አንድ ቦታ ተቀምጦ መሸጥ መለወጥ ብዙ ቢዝነስ መስራት የተቻለው እንጂ ድሮ እንደዛ አልነበረምና ስለዚህ እንደዚህ እየተንቀሳቀሱ ከቦታ ቦታ እየተሄደ ይነገዳል ዮሴፍን እነዛ ነጋዴዎች ሲገዙት ያተርፋል ብለው ገምተው ነው ከወንድሞቹ ሲገዙት እነዛ ነጋዴ ሳያተርፍ አይገዛም ይሄን እንድታቁ ስለዚህ ሲያዩት ያተርፋል ዮሴፍ ስለዚህ ግብጽ ሲደርሱ ሁሉ ንቃ ከሸጡ በኋላ እሱንም እንደቃ ነው የሸጡት ማለት ነው ሰው ይሸጥ ነበር ያሳዝናል ሰው ላይ ይሄን ያክል ኦቶሪቲ እንዳለው ሲያምንና አክት ሲያደርግ በጣም ከባድ ነው ባርነት እንዲህ የሆነ እንትን ምንቅ በቀላሉ ምናየው ነገር አይደለም በመማረክ ባሪያ ይኮን ነበር ለምሳሌ ጦርነት ካለ በጦርነት ውስጥ ሁለት ሀገሮች ጦርነት ካካሄዱ የተማረከው የተሸነፈው ቡድን ለማረከው ክፍል ባሪያ ነበር የሚሆነው ማለት ነው። በእነዚህ ሁሉ መንገዶች ሰው ባሪያ ይሆንም። ምንድን ነው ይሄ ባሮቹ የሚለው ታዲያ ካልን፣ መልእክቱ የተጻፈው ለቤተ ክርስቲያን ነውና በኤፌሶን ከተማ የነበሩ ህዝቦች፣ ያው ሮማውያን በጣም አገሩን ሁሉ በሚያስተዳድሩበት ሰዓት ስለሆነ ጌቶች ሆይ ባሮች ሆይ ያለው ለምንድን ነው? ወንጌል ወደ ኤፌሶን ከተማ ገብቶ ወንጌል ሲሰበክላቸው በወንጌል ካመኑት መካከል ብዙዎቹ ባሮች ናቸው። እዛ ከተማ ውስጥ እንዴ ቁጥሩን እኔ በጣም ነው የደነገጥኩት። አሁን በኤፌሶን ከተማ ብቻ 60 ሚሊዮን ባሪያ ይኖራል ብላችሁ ታምናላችሁ? ታሪክ ግን እንደዛ ነው የሚናገሩ። 60 ሚሊዮን እስከ 70 ሚሊዮን የሚሆን ባሪያ ነበረ ይባላል። እንዴ እንዳለ በባሪያ የተሞላ ነው ኤፌሶን ነው ያልኩት። በቃ ጌቶች ብዙ አይደሉም፣ ጥቂቶች ናቸው። ስለዚህ በነዛ ጌቶች ስር የነበሩ ባሮች ጌታን ተቀበሉ፣ ወንጌል ተመሰከረላቸው። ስለዚህ ጳውሎስ ይህን ደብዳቤ ሲጽፍ በዛች ከተማ በባርነት ስታተሳቸው ባሪያ በሚለው ወይንም ተቀጥረው የሚሰሩ ጌቶቻቸው እንደፈለጉ የሚያደርጓቸው ከዚህ ከተማ ወደዚህ ከተማ ሊልኳቸው ይችላሉ፣ ሊሸጧቸው ይችላሉ፣ ካተረፉ ብዙ ብዙ ነገር ሊያደርጉባቸው ይችላሉ። በዛ ስታተስ ላይ ያሉ ሰዎች ወንጌል ተሰበከላቸውና አመኑ እና የዛች ቤተክርስቲያን አባል ሆኑ። አንዳንዶቹ ደግሞ ጌቶች ከሚባሉት ወገኖች ናቸው እና በስራቸው አሏቸው። ለምሳሌ አሁን ቆርኔሌዎስን ብትመለከቱት ከስሩ ሂድ ቢለው የሚሄድ ና ቢለው የሚመጣ እኮ አለው። መቶ አለቃ ነው እሱ። በሮማውያን አገዛዝ ስር በመቶ ወልቅና ከስሩ ደግሞ የሚመራው ያለው ሰው ነው ጌታን የተቀበለው አይደል? ሐዋርያ ስራ ምዕራፍ 10 ላይ ልክ እንደዚህ በኤፌሶንም ከተማ ጌቶች የሚባለው ስታተስ ላይ ያሉም አሉ፣ በወንጌል ያመኑ። ባሮች የሚባለው ደግሞ ስታተስ ላይ ያሉም ደግሞ አሉ፣ እነሱም አምነዋል ማለት ነው። እነዚህ እንዴት ይቀጥሉ ነው? አሁን በዛ ስታተስ ላይ ሆኖ ጌታን የተቀበለ ሰው ወይም ጌቶች የሚባለው ግሩፕ ውስጥ ሆኖ ጌታን የተቀበለ ሰው በእርስ በርስ ግንኙነታቸው እንዴት ይቀጥሉ? ፕላስ በጌታም ያልሆነ አሰሪ ወይም አለቃ ያላቸው ግን እነሱ ሰራተኞቹ በጌታ የሆኑስ እንዴት ይቀጥሉ? አስፍተን መመልከት እንግዲህ በጣም ያስፈልጋል ማለት ነው። እሱን ነው የሚመክረው። በምን ልብ ይቀጥሉት? ይሄንን መታዘዝ ማዘዙንስ በምን ልብ ይቀጥሉት? ያው ህይወት እያዘዙም እየታዘዙም ነው በምድር ላይ ሲኖር። ይህን በጣም መርሳት የለብንም። በእርግጥ ደስ የሚለው ከጠዋት እስከ ማታ እያዘዙ መኖር ነው። ይቻላል ወይ ነው ግን ጥያቄው። የሚባል አለ ወይ በዚህ ዓለም ላይ ከጠዋት እስከ ማታ እንዳዘዘ የሚመሽለት ይኖራል ወይ? እኔ እንጃ። በጣም በቁጥር አላቅም። እሱንም አንድ ቀን ቢሆንለት እንደ ዘላለም ግን አይመስለኝም። የሰማዩን ሁሉ ትተን ማለት እኮ ነው፣ የሁሉ የጌቶች ሁሉ ጌታ የሆነው አለቃውን እንኳን ትተን የሰው እንኳን አለቃ አለ። ደስ የሚለው ለምሳሌ የሚበላ የሚጠጣ ያለበት ቤት ሄደን ቁጭ ብለን አስተናጋጅ በቶ ምን ልታዘዝ ሲለን ምን ልዘዝ ባክህ ነው ደስ የሚለው። ግን ህይወት እንዲህ ነው ወይ ነው ጥያቄው? ህይወት እንዲህ ነው ወይ እያዘዝንም እየታዘዝንም የምንኖረው ኑሮ? በተለይ ምዕራፍ 5 ቁጥር 21ን መርሳት የለብንም። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። እያንዳንዷ የህይወታችን ነጥብ ላይ ትመጣለች። አሁን ምዕራፍ 4ን ስንጀምር ተግባራዊ የክርስትና ህይወት ሲጀምር ምንድን ነበር የሚለው? ጸሎት ቤት አካባቢ ስላለ ነገር ነው የሚያወራው አደለ? ምርኮን ማረከ፣ ስጦታን ሰጠ፣ አንዳንዶችን ነቢያት፣ ሐዋርያት እያለ የሚናገረው ብዙ ጸሎት ቤት አካባቢ ያለ ነገር ነበር ሲናገር የነበረው። ከዛ እንዲሁ አሁንም በድፍኑ በብርሃን ተመላለሱ፣ በጥበብ ተመላለሱ፣ ሞኞች አትሁኑ ሲል መጣና ወደ ዝርዝር ጉዳዩ ሲገባ ግን ባል ከሆንክ እንደዚህ፣ ሚስት ከሆንሽ እንደዚህ፣ ልጅ ከሆንክ እንደዚህ፣ ወላጅ ከሆንክ እንደዚህ እያለ፣ አሰሪ ከሆንክ እንደዚህ፣ ሰራተኛ ከሆንክ እንደዚህ እያለ እንግዲህ በጣም ወደ ዝርዝሩ ሲመጣ እንመለከታለን። እና በምን አቲቲዩድ ነው ስራን መስራት ያለብን? ከአሰሪያችን ጋር ከአለቃችን ጋር ሊኖረን የሚገባው ግንኙነት ምን አይነት ነው? ትልቁ ሊናገር የሚፈልገው የሁሉ የበላይ የሁሉ ጌታ አለ። ለሁለቱም ባሪያም ለተባለው ጌቶችም ለተባሉት ለሁሉም የበላይ አለ። እሱን ኮንሲደር እያደረጋችሁ ወይም ልክ ለእሱ እንደምትገዙ እያሰባችሁ ግን በስጋ ጌቶቻችሁ ለሆኑትም በዚህ መንገድ ተገዙ ወይንም ታዘዟቸው ነው የሚለው። እና ባሪያዎች ሆይ ሲል ይሄ ለምሳሌ በሙሴ መጽሐፍት ላይ ዘሁልቁም ላይ ታገኛላችሁ፣ አይ ሚን ዘጸአትም ላይ ታገኛላችሁ፣ ዘዳግምም ላይ ታገኛላችሁ። በተለይ ዘጸአት መጽሐፍ ላይ ምን ብሎ ይናገራል? ባሪያ በቤት ውስጥ ሲያገለግልህ ቆይቶ 6 ዓመት ካገለገለ በኋላ 7ኛው ዓመት ላይ ነፃ መውጣት ከፈለገ ነፃ ይውጣ ይላል። ነፃ አልወጣም ለአንተ ባሪያ ሆናለሁ ካለህ ግን ጆሮውን ብሳውና በቃ ያንተ ባሪያ መሆኑ ይረጋገጣል። ሁሌ ለአንተ ባሪያ ይሆናል። ይሄ በበጎ ፈቃደኝነት ነው። አሁን አንድ አማኝ ጌታ ኢየሱስ ክርስቶስን ሲቀበል የጌታ ኢየሱስ ክርስቶስ ባሪያ ነው የሚሆነው። እሱም መርሳት የለብንም። ጸሐፊው ራሱ ጳውሎስ የኢየሱስ ክርስቶስ ባሪያ እያለ ይናገራል። እነ ያዕቆብ የጌታ ኢየሱስ ክርስቶስ ባሪያ ነው ያሉት። ያውም ያዕቆብ ወንድም ነው ለኢየሱስ፣ ታውቃላችሁ። መልእክቱን ሲጸፍ ግን የኢየሱስ ታላቅ ወንድም ወይም ታናሽ ወንድም ምናምን አይደለም ያለው፣ ባሪያ ነው ያለው። ነሄ የኢየሱስ ክርስቶስ ባሪያ የሚለውን የተረዱበት መንገድ በጣም በጣም አስደናቂና ጤነኛ ነው። በገዛ ፈቃዳቸው ነው። ተማርከው አይደለም። ልክ ይሄ በጦርነት እንደተማረኩት ባሪያ ሆኖ ከባሪያ በመወለድ አይደለም፣ በመሸጥ አይደለም። በበጎ ፈቃዳቸው ማለት በቃ ተማርኮን፣ እሺ፣ በዛኛው ቋንቋ መማረክ በጦርነት አለ አደለ? በፍቅር መማረክ ደግሞ አለ። አረ ማረከኝ፣ በቃ ምንም በጦርነት አይደለም፣ በመሳሪያ አይደለም፣ በምን ግን ፍቅሩ ማረከኝ፣ በሱ መንገድ ያስኬዳል። ስለዚህ ፍቅሩ ማርኳቸው ደስ ብሏቸው ራሳቸውን የሰጡ የኢየሱስ ክርስቶስ ባሪያዎች ናቸው እንዳለ ሐዋርያቱን ስንመለከታቸው። አሁንም እዚህ ጋር ለኢየሱስ ክርስቶስ ባሪያ የሆነ ሰው ባርነታችን ለኢየሱስ ክርስቶስ ቢሆንም እንኳን ወይም ባርነታቸው ለኢየሱስ ክርስቶስ ቢሆንም እንኳን ግን ደግሞ በስጋ ጌቶች አሏችሁ ይላል። በስጋ ጌቶች አሏችሁ ማለት አሰሪ ያሏችሁ ነው፣ ሌላ ምንም እንትን አይደለም። አሁን አማርኛውም በጣም እየተቀየረ መጥቷል። እኔ እንኳን ሳቅ የዚህ ቤት ጌታ ማን ነው ይባላል። አሁን የዚህ ቤት ጌታ አይባል መሰለኝ፣ እኔ እንጃ አይደል ይባል። እኔ ግን እኔ አውቃለሁ በእድሜ እንግዲህ የዚህ ቤት ጌታ እኮ አቶ ከሌ ናቸው፣ የዚህ ቤት ጌታ እኮ ይባላል። ምንድን ነው ሀሳቡ? አስተዳዳሪ፣ ባለቤት፣ ገዢ፣ መወሰን የሚችሉ በዚህ ቤት ላይ ለማለት ነው። እና ጌቶች ሲባል ወይም በስጋ ጌቶቻችሁ ሲል ደግነቱ በስጋም ስላለው ለይቶታል በደንብ። የእነዚህ ሰዎች ጌትነት በስጋችሁ ላይ ብቻ ነው። አዎ ለጌታ ኢየሱስ ክርስቶስ ባሪያ ናችሁ፣ የእሱ ተከታዮች ናችሁ። አዎ ግን ለእሱ ያላችሁን መገዛትና ለእሱ ያላችሁን ፍቅር የምትገልጡበት ሜዳ አንዱ በስጋ አሰሪዎቻችሁ ጋር ካለ ግንኙነት ነው የሚለው፣ ከእነሱ ጋር በተያያዘ ነው የሚለው። እና ባሪያ አንዱ ዲዩቲው ምንድን ነው? በቃ ስራ መስራት ነው፣ የታዘዘውን መስራት ነው። ይሄን አድርግ እሺ፣ ይሄን አድርግ እሺ፣ ይሄን አድርግ እሺ፣ አሰሪው የሚያዘውን እሺ ብሎ በፈቃደኝነት ማድረጉ ነው። ስለዚህ ስለ ስራ ነው የሚናገረው ማለት ነው። እና ምንድን ነው አሁን ዛሬ እንድናደርግ የምፈልገው እኔ ባርነት የተገደደ አይደለም። የአማኝ ባርነት በገዛ ፈቃዱ ራሱን ለጌታ የሰጠ ነው። ልክ 7 ዓመት ሲሞላው ጆሮውን እንደተበሳ እንደዛ ባሪያ በቃ ለዘላለም ያንተ ባሪያ ነኝ ብለን ራሳችንን ለጌታ የሰጠን ሰዎች ነን። እነዚህም መልእክቱ የተጻፈላቸው ሰዎች ራሳቸውን ለጌታ የሰጡ ናቸው። ግን እነዚህ ለጌታ ራሳቸውን የሰጡ ሰዎች በምድር ላይ ሲኖሩ ከአሰሪዎቻቸው ጋር ባለ ግንኙነት ላይ እግዚአብሔር እንዴት ኮንሰርን እንዳለው እንደሚመለከተው ነው የሚያሳየን። አሁን አንዳንዴ እግዚአብሔር የሚያየው ጸሎት ቤት አካባቢ ያለውን አክቲቪቲያችንን ብቻ ይመስላል። በቃ እዛ ስንገናኝ እዛ ቢሄቭ አረጋለሁ፣ በጣም በጥንቃቄ ገባለሁ እወጣለሁ። መስሪያ ቤት ግን አያገባውም። መስሪያ ቤት ሌላ ወይንም አንድ ትልቅ እንትን ድንበር ነገር ተሰምሮ ከዚህ መልስ መንፈሳዊ ነው፣ ከዚህ መልስ ደግሞ ስጋዊ ወይንም ዓለማዊ ወይንም የሆነ ስም ይሰጠዋል። እንዲህ አይነቱ ዳይኮቶሚ በጣም የማያዋጣ አይነት ነገር ነው። ማለት እግዚአብሔር ጸሎት ቤት አካባቢ ብቻ ያለውን አክቲቪቲያችንን የሚመለከት አይነት አምላክ አይደለም። መጽሐፍ ቅዱሳችን ላይ እግዚአብሔር ስለተጠቀመባቸው ሰዎች ስንመለከት ከጸሎት ቤት ውጪ በመንግስት መስሪያ ቤት ውስጥ ምናምን ሲሰሩ የነበሩ ግን እግዚአብሔርን የሚፈሩ እግዚአብሔር የሚያከብሩ ሰዎች እንደነበሩ መመልከት እንችላለን። እና እግዚአብሔር ይመለከተዋል ማለት ነው። አንድ አማኝ በመንፈስ የተሞላ አማኝ ተቀጥሮ በሚሰራበት ቦታ ከአለቆቹ ጋር ያለውን ግንኙነት በተመለከተ እግዚአብሔር ግድ ይለዋል፣ ወይንም እሱም መንፈሳዊ ነው ማለት ነው። ስለዚህ ባርነትን በበጎ ፈቃድ እሺ ብሎ ራስን ለጌታ የሰጠ ሰው በሚለው እንውሰደው። ግን ይሄ ባርነት ለስጋ ጌቶቻችሁም ለእነሱም ታዘዙ ስለሚል የስራ የአሰሪና የሰራተኛን ግንኙነት ስለሚናገር ትንሽ እንየው። ስራን እስቲ እንየው። ስራ ምርጥ ስራና የማይረባ ስራ ምናምን ተብሎ ተከፋፍሏል ታውቃላችሁ። ስራ ከምን አንጻር? ከገቢ ብቻ አይደለም። ከገቢ አንጻር መከፋፈሉ ብዙ እንትን ላይ ያደርግ መቼም የሚያተርፍ የሚያዋጣ የተሻለ የሥራውን ማክሲመም ቤኔፊት የምናገኝበት ቦታ መቀመጥ በራሱ ክፋት የለውም። እንደውም ይሄ አስተዋይ ሰው የሚያስበው አስተሳሰብ ነው። ግን ሥራውን ራሱን ይሄ የተቀደሰ ሥራ፣ ይሄ የረከሰ ሥራ መጽሐፍ ቅዱስ ርኩስ በሚለው መለኪያ ሳይሆን በካልቸር ማለት እንደ አገሩ ባለ ባህል አንዳንድ ሥራ በጣም ይወደዳል፣ ይፈለጋል፣ ሰውም በጣም ያደንቀዋል። አንዳንድ ሥራ ግን ራሱ ስራው ከሆነ ነገር ጋር አሶሴት ተደርጎ እንዴት ይሄን ትሰሪያለሽ፣ እንዴት ይሄን ትሰራለህ ሁሉ ባላለው እስክንል ድረስ የሚያስፈሩ አይነት ልምምዶች አሉም በእኛ ሀገር። አማኝ ጌታን የሚያውቅ ሰው ስራን በተመለከተ ሊኖረው የሚገባው አቋም ምንድን ነው ከተባለ፣ ስራ የእግዚአብሔር ፈቃድ ነው። ሰው ሙሉ ጤንነት እስካለው ድረስ፣ አቅም እስካለው ድረስ፣ አቅም ስላችሁ አንዱ በጣም ሕፃን ከመሆን ጋር በተያያዘ ነው ስራ መስራት የማይቻለው። ሌላው ደግሞ በጣም ከማርጀት ጋር በተያያዘ ነው ስራ መስራት የማይቻለው አይደል? ሰው በጣም ህፃን ከሆነ መስራት አይችልም። እንደ አቅሙ ትንሽ ነገር ሊያግዝ ይችላል ቤት ውስጥ፣ ግን ገቢ የሚያመጣበትን አይነት ስራ ምናምን ለመስራት ገና ነው፣ አልደረሰም። እድሜ ሲገፋና ሰው ሪታየር ሲያደርግ ጤናው ሲታወክ፣ እንደዚህ ድሮ በጣም ምርታማ የነበረው ብዙ ማምረት የሚችል ብዙ ገቢ ማምጣት የሚችል ሰው እስርስር ብሎ አቅቶት ሊቀመጥ ይችላል። በዛን ጊዜ ያ ሰው ሊሰራ አይችልም፣ ወይም ከስራ የሚገኘውን ገቢ ወይንም ጥቅም ላያገኝ ይችላል። መካከል ላይ ያለውን ግን የወሰድን እንደሆነ ሰው ጤነኛ ከሆነ ሰርቶ እንዲያገኝ የእግዚአብሔር ፈቃድ ነው። ስራ ከኃጢአት ውድቀት በኋላ የመጣ አይደለም። ዘፍጥረት 3 ላይ አይደለም ስራ የተፈጠረው። ስራ ከበደ እንጂ ዘፍጥረት 3 ላይ ማለት ከእርግማኑ ጋር ተያይዞ ስራ ከበደ እንጂ ተወሳሰበ እንጂ ስራ ዘፍጥረት 2 ላይ አለ። በኤደን ገነት ሲያስቀምጠው እንዲያበጃት እንዲንከባከባት ቴንድ እንዲያደርግ ነው እዛ ቦታ የተቀመጠው። ስለዚህ ስራ ነበረ። እና አንዳንድ ጊዜ በአማኞች ዘንድ ምን አይነት አስተሳሰብ አለ? ስራ ራሱ በቃ የከርስ ውጤት አድርጎ የሚያስብ ሰዋል። እርግማን ነው በቃ ስራ መስራት እርግማን አይደለም። አንደኛ የወደቀ ዓለም ቢሆንም እንኳን ይሄ የወደቀ ዓለም ስቲል እግዚአብሔር ነው። ስለዚህ የእግዚአብሔር ዓለም ስለሆነ በእግዚአብሔር ዓለም ውስጥ እግዚአብሔርን ደስ የሚያሳይ መሆኑን ነው እንጂ ቼክ ማድረግ ያለብን። እግዚአብሔር ፈቃድ መሆኑን ለሰው ልጆች የሚጠቅም መሆኑን ነው እንጂ ማረጋገጥ ያለብን። በዚህ መስፈርት ካለፈ ያ የምንሰራው ስራ የእግዚአብሔር ፈቃድ ነው እንድንሰራ። ግን አንዳንድ ጊዜ መንፈሳዊነትና ስራ መስራት አብሮ ማሄድ እስከሚመስል ድረስ እንደ እንትን እንደ ባህታዊነት አይነት ነገር ባህታዊነት ማለት ከዚህ ዓለም ምንም ርስት የለኝም፣ ምንም ድርሻ የለኝም፣ ስለዚህ እንደ ገዳም አይነት ህይወት ልኑር ነው አደለ? ውጥት ብሎ እንደው ቆሎም በልቼ አይነት እንትን አለው። ምንስ ደግሞ ቆሎስ ብበላ ለምን? መንፈሳዊ ነኝ። አያችሁ፣ መንፈሳዊ ነኝ። መንፈሳዊ ስሆን እኔ መንፈሳዊነትና ፕሮዳክቲቭ መሆን በጣም መስራት በጣም ማግኘት ምናምን አብሮ እንደማይሄድ አይነት ነገር ተደርጎ ነው የሚታሰበው። አብስቴይን ማድረግ ከብዙ ነገሮች ማለት ነው፣ በቃ ለሌሎች መተው። መንፈሳዊነት እንደዚህ አይደለም፣ አይደለም። መንፈሳዊነት እግዚአብሔር በሰጠን ጤንነት በምድር ላይ ያለውን ሪሶርስ ፕሮፐርሊ እንዳንጠቀም አይከለክልም በፍጹም። ግን እንዲህ አይነት አስተሳሰብ ስላለ ሰው መንፈሳዊነትንና ስራ መስራትን አብሮ ማሰብ እስኪቸገር ድረስ የሚሆንበት ነገር አለ። ሌላ ኤክስትሪም መጠንቀቅ ጥሩ ነው። አሁን ልክ አልኮሆሊክ እንደሚባለው ወርኮሆሊክ የሆኑ ሰዎች እንዳሉ ታውቃላች። ሰርቶ የማይጠግቡ ማለት ነው። ማለት ሰርቶ የማይጠግቡ ስራዎች ይሰራሉ፣ ይሰራሉ፣ ግን ለፋሚሊ ጊዜ እስከሚያጡ ድረስ ለምንም ነገር ማለት ቫሊዩ የሚሰጡት ነገር ሁሌ ስራ፣ ዛሬም ስራ፣ ነገም ስራ፣ ከነገ ወዲያም ስራ፣ በቃ ስራ፣ 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 ስራ። አይ እንደዚህም አይደለም። ስራ ጠል መሆንም ሌላ ኤክስትሪም ነው። ስራ ውስጥ ደግሞ እንደ በቃ ሙጅር ብሎ ገብቶ ደግሞ ከሱ ውጭ ሌላ ነገር ማየት እስከሚያቅተው ድረስ መሆንም ደግሞ ማት ነገር ሲፈርስ የማይነቃ ሰው አለ በስራ ምክንያት። ይሄ ደግሞ ሌላ ጽንፍ ነው። ስራ እግዚአብሔር ፈቃድ ነው። አዎ፣ ግን ኤክስትሪምሊ ሲኬድ ግን በጣም በጣም ጣጣ አለው። እሱም ምንድን ነው አላማው? ስራ መስራት ራሱ አላማው ምንድን ነው? እሱ መረሳት የለበትም። የምታደርጉትን ሁሉ ብታደርጉ ለእግዚአብሔር ክብር አድርጉት አይደለም የሚለው። ስለዚህ ለእግዚአብሔር ክብር የሚደረግ ነገር እኛንም በዙሪያችንም ያለውን እስከሚያውክና እስከሚያፈርስ ግራ እስከሚያጋባ ድረስ ስንሄድ መንቃት መቻል አለብን። ስራ አሁን ብዙ ጊዜ በስተት የሚጠቀስ አንድ ጥቅስ አለ። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ የማይሰራ አይብላ ተብሎ እንደተጻፈ ሲባል ሰምቼ አቃለሁ። በጸሎት ውስጥ እንደዚህ አልሰማችሁም ወይ ብለንም እናቅ ይሆናል። እንግዲህ እግዚአብሔር ሆይ የማይሰራ አይብላ ተብሎ እንደተጻፈ አረ አይልም። የማይሰራ አይብላ ተብሎ አልተጻፈም። ሊሰራ የማይወድ ነው የሚለው። አያችሁ፣ መረዳቱ ነው ትልቁ ስህተት። መስራት እየቻለ ማለት ነው እንጂ ሊሰራ የማይወድ ነው እንጂ እዛ ጋር አይብላ የሚለው ማለት ምን ማለት ነው? መስራት አይወድም፣ መብላት ይወዳል እኮ እንዴ። ይሄ አያስኬድም አለ። እውነት ነው። መስራት እየቻለ አቅም እያለው እድሉ ተፈጥሮለት ስለማይፈልግ ብቻ ነው። በቃ አይፈልግም፣ መብላት ግን ይፈልጋል። እንዴ ይሄ አይሆንም አለ ጳውሎስ። በተለይ ይሄ በተሰሎንቄ ቤተ ክርስቲያን ውስጥ የገቡት አንዳንድ የስህተት ትምህርቶች እንደዚህ አይነቶች ናቸው። አንዱም በነገራችን ላይ በቅርብ ጌታ ይመጣል ብለው ነው ስራ የማይሰሩት። እዚህ በቅርብ ከመጣ ምን አደከመኝ ነው። ጳውሎስ ግን ምን ይላቸዋል? እኛ በእናንተ መካከል ስንኖር እንቅልፍ አጥተን ቀንና ሌሊት እየሰራን አደለ ያገለገልናችሁ? ታዲያ በቅርብ ይመጣል የሚለው እኛ እንደዚህ ብንረዳው ኖሮ እኛ እጃችን አጣጥፈን አንጠብቀውም ነበር ጌታ? ስለዚህ የሚጠበቀው አንዷ እየፈጨች ትወሰዳለች አደለ የሚለው። ስለዚህ የዕለት ተግባራችሁን እያከናወናችሁ ነው እንጂ እሱ የሚመጣው ስራ እርግፍ አድርጎ ትቶ ቁጭ ብሎ ምብል ግን እየወደዱ እንደዚህ የሚባል ነገር ሊሰራ የማይወድ ነው እንጂ ሳይሰራ የሚበላማ አለ እንዴ? ትንንሾቹ ልጆች እየሰሩ ነው እንደሚበሉት ቤት እድሜያቸው አይፈቅድላቸውም። ቅድም እንዳልኳቸው ሪታየር ያደረጉ ሰዎች አይችሉም፣ ሰውነታቸው አይችልም። በቃ ለሀገራቸው የሰሩበት ጊዜ አለ፣ ለፋሚሊያቸው የሰሩበት ጊዜ አለ። በቃ ግን አቃታቸው፣ ደከማቸው። ስለዚህ እነሱ አሁን አይሰሩም። አሁን ይሄ ድሮ በተሰሎንቄ ቤተክርስቲያን ተፈጥሮ አሁን የቀረ እንዳይመስላችሁ፣ አሁንም አለ በቸርች ውስጥ። አንዳንድ ሰው እንደውም እግዚአብሔር ጠርቶኛል ብሎ ነው ስራ የማይሰራው። አንድ ነገር ብትነካ እገልሃለሁ ብሎኛል ያለኝ ሰው አለ። እንዴት አይነት ጌታ እንደሆነ አላቅም፣ እኔ አላቅም። አሁን የሆነች ስራ ሲሰራ ጌታ መጥቶ አተርፍም ብሎ እጁን ሲመታው ምናምን ጌታ ኢየሱስ ክርስቶስ የጠራቸውን ደቀ መዛሙርትን ሁሉንም ከስራ ላይ እንደሆነ ታውቃላችሁ። ከስራ ላይ ነው የጠራቸው እንጂ እንደው ስራ አቶ ቁጭ አለ። አንተ ስራ የለህም እንዴ? ስራ ትፈልጋለህ እንዴ? እዛ ያልሰራ እዚህ እንዴት ነው የሚሰራው? ማለት ጌታ ቢያመጣውስ እንዴት ነው የሚሰራው? የስራ ኤቲክስ የለውም፣ የስራ ባህል የለውም፣ አይሆንም። ስለዚህ ይሄ ባሮች ሆይ ሲል ሰራተኞች ሆይ ማለት ነው። በቃ ከበላዮቻችሁ አለቃ ያላችሁ አሰሪ ያላችሁ ስትሰሩ በዚህ ልብ ስለ አቲቲዩድ ነው የሚናገር። ስራውን ተናዶም መስራት ይኖራል። አንድ ቀን ከዚህ ሰውዬ ግን እግዚአብሔር ይገላግለኛል ብሎም መስራት አለ። በእሱ ልብ አትስሩት ነው አሁን የጳውሎስ ምክር ትልቁ ነገር። በስጋ ነው ጌቶች ጌታነታቸው፣ ምንም ጥያቄ የለውም። ማለት የነፍሳችሁ ጌታ አይደሉም፣ ለዘላለም ጌቶች አይሆኑባችሁም። ለጊዜው ግን በእነሱ ስር ነው ያላችሁት። ስለዚህ ይሄን በዚህ አይን ካላያችሁት ያስቸግራችኋል። በምን አይን ይዩት? በዚህ ባሪያዎች ሆይ ወይም ሰራተኞች ሆይ፣ ትንሽ ቃሉን እናለዝበው ካለን፣ ሰራተኞች ሆይ፣ ከበላያችሁ ኃላፊ ያለባችሁ ሆይ፣ ተቀጥራችሁ የምትሰሩ ሆይ፣ ለክርስቶስ እንደምትታዘዙ አያችሁ። አሁን ይሄ ለክርስቶስ እንደምትታዘዙ የሚለው ለክርስቶስ ምኑ ጋር? መስሪያ ቤት ነው። ለክርስቶስ ጸሎት ቤት አካባቢ አልነበረ ያየነው ምዕራፍ 4 ላይ? ከዛ ለክርስቶስ ቤት ውስጥ ባል ከሚስት ጋር፣ ለክርስቶስ አሁንም ፋሚሊ ውስጥ ልጆች፣ ወላጅ እንደዚህ። አሁን ደግሞ አወጣውና ለክርስቶስ ስራ ቦታ ይላል። በፕሮፌሽናችሁ የምትሰሩትን ስራ ለአሰሪዎቻችሁ ለአለቆቻችሁ ስር ሆናችሁ የምትሰሩትን ስራ ማለት ክርስትና ቤት ይገባል፣ ጸሎት ቤት አካባቢ ይገባል፣ ደጅ ይወጣል። የማይሄድበት ቦታ የለም። ይሄ ማለት ምንድን ነው? የትም ቦታ መንፈሳዊ ነን ማለት ነው። እኛው ነን አይደል? አሁን እዚህ ጋር እንትን አባትም የሆን ነው እኛው ነን፣ ልጅም የሆን ነው እኛው ነን፣ ሚስትም እዚሁ፣ አሰሪም እዚሁ፣ ሰራተኛም እዚሁ ነው። ስለዚህ መንፈሳዊነት ከሰኞ እስከ አርብ የሌለ ቅዳሜና እሁድ ያለ ልንለው አንችልም። እንደውም ረጅሙን ሰዓት የምናሳልፈው ስራ ቦታ ነው። ስለዚህ እናንተ ባሪያዎች ሆይ፣ ሰራተኞች ሆይ፣ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ። ይሄ ፍርሃትና መንቀጥቀጥ የሚለው ሪስፔክት ነው እንጂ እንደው ሼክ ማረክ እንደዚህ መጣብኝ ምናምን ብሎ መበረገግ መደንገጥ አይደለም። ይሄ የጻድቅም ሰው ባህሪ አይደለም። በነገራችን ላይ ጻድቅ እንደ አንበሳ ነው አይደል? አንበሳ ቦልድ ነው በእንስሳቶች መካከል። ምንም ቀበሮ መጣ ምናምን ብሎ አይደነግጥም፣ ቦልድ ነው። ጻድቅ ከአንበሳ ጋር የተመሳሰለበት አንዱ ምልክት ምንድን ነው? በጽድቅ ስለሆነ የሚኖረው አይሸበርም። የሚያደርገውን ሁሉ ለጌታ ነው የሚያደርገው። አምኖበት ነው የሚያደርገው። ደስ ብሎት ነው የሚያደርገው። ስለዚህ ይሄ የድብብቆች ጨዋታ የለውም። ለታይታ አታርጉት የሚለውን በኋላ ስናነሳው እንመለከተዋለን። እነሱ ሲኖሩ ብቻ ማለት ነው ለታይታ ማለት። ስለዚህ መንፈሳዊ ሰው በፍርሃትና በመንቀጥቀጥ ለስጋ ጌቶቻችሁ ተገዙ ሲባል ተንቀጥቀጡ፣ ይሄ እንደው ተሸበሩ ማለት አይደለም። እንደውም የዛ ተቃራኒ ነው። የመንፈሳዊ ሰው ባህሪ ቦልድ ነው ማለት ያምንበታል፣ የሚሰራውን በጣም በደስታ ነው የሚሰራው። እንደውም በዛ ባለቃው በኩል ለጌታ እንደሚታዘዝ ስለሆነ የሚያስበው የሚያየው ብዙ ጊዜ ማንን ነው? ከሱም በላይ ያለውን ጌታውን ነው የሚያስበው፣ ክርስቶስን ነው የሚያስበው። እና በደስታ ነው ይሄንን የሚያደርገው። ግን በፍርሃትና በመንቀጥቀጥ ሲል በትልቅ አክብሮት ታዘዟቸው ነው። ይሄ ሚሊተሪ ቤት በጣም በጣም በግልጽ ይታያል። ሚሊተሪ ቤት ውስጥ የሚገርም አክብሮት አለ፣ የሚገርም አክኖሌጅመንት አለ፣ ለአለቆች የሚሰጥ ማለት ነው። ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 8 ከቁጥር 5 እስከ ቁጥር 13 ስትመለከቱ ከአንድ መቶ አለቃ ጋር አውርቷል። ጌታ ኢየሱስ ሰማ ስለ ኢየሱስ። አሕዛብ ነው ሰውየው፣ የሚገርማችሁ አይሁዳዊ ምናምን አይደለም፣ አሕዛብ ነው ማለት ለሮማውያን ተቀጥሮ የሚሰራ መቶ አለቃ ነው። ብዙ ወታደሮች አሉ መጽሐፍ ቅዱስ ላይ ታውቃላችሁ። ማለት ሚሊተሪ ብዙ ነበር ማለት ነው በዛን ጊዜ። እና ሚሊተሪዎች ጌታን ይቀበሉ ነበር፣ የሚገርመኝ ነገር አይደል? ይቀበላሉ። ጌታ ኢየሱስ ክርስቶስ አንተ ሚሊተሪ ነህ ብሎ አላባረርም። እነ ጳውሎስም ቢሆኑ ክርስትናና ሚሊተሪ አላሉም። ይሆናል፣ የሚገርመው ነገር ክርስትና ለሚሊተሪ ይሆናል። አሁን እኛ ይከብደናል አይደለ? ብዙ ጊዜ ክርስትናና መቶ አለቃ ሆኗል፣ መጽሐፍ ቅዱስ ላይ ሆኗል። መቶ አለቃ ነው። ስለ ኢየሱስ አዳኝነት ፈዋሽነቱን ሰምቷል። ቤት ውስጥ አንድ ባሪያ ታሞበታል፣ ብላቴናዬ ይላል። ብላቴናዬ ሲል አሁን እኛ ምናልባት ከልጆቹ ሶስተኛው ልጁ ምናምን እንዳይመስልን፣ ባሪያው ነው የታመመበት ማለት። አስቡት፣ መቶ አለቃ ነው፣ ለሮማ ወታደር ነው፣ ለሮማውያን ተቀጥሮ የሚሰራ መቶ አለቃ ነው። ከስሩ 50 አለቃ 10 አለቃ አለው። ራሱ እንደተናገረው ሂድ ብለው የሚሄድ ና ብለው የሚመጣ ብሎ እንደተናገረው እንዲህ አይነት ስልጣን ያለው ሰው ነው። ባሪያውት ስለታመመ ኢየሱስ ክርስቶስ ድረስ መጣ ማለት። ይሄ መቶ አለቃ በጣም ጉደኛ መቶ አለቃ ነው። እንዲህ ባሪያ ቢታመም እዛው በዳማከሴ በምናምን አያድነውም እንዴ? ነው ያልኩት እኔ ራሴ ማለት። ለባሪያ ያለውን ቫሊዩ ነው እኮ የምመለከተው። መቶ አለቃው አሕዛብ ነው እኮ አይሁዳዊ እንኳን አይደለም። እንደ ትንሽ እንደው እግዚአብሔር እንደው ያውቃል አንድ አምላክ ያህዌ ምናምን እሱ ይዞት ነው እንደው ምናምን እንዳንል፣ መቶ አለቃ የአሕዛብ መቶ አለቃ ነው። እና ባሪያው ታመመበት። ከዛ ኢየሱስ እንደሚፈውስ ሰማና መጣ ቀጥታ ኢየሱስ ጋር። ባሪያዬ ታሟል አለው፣ ብላቴናዬ ታሟል አለው። እሺ አለው። እንደው ልትፈውስልኝ ትችላለህ አለው። እሺ እንሄዳለን አለው። እስቲ እሺ እንሄዳለን ከተባለ ሰው አርፎ አይቀመጥም? እንደገና ላውራ አለ። እሺ አውራ። በእኔ እምነት አለ አንተ እኔ ቤት መግባት አያስፈልግም፣ መምጣት አያስፈልግም። እንዴት እዚህ ሆነህ ብላቴናዬ ይፈወስ ብትል ቃል ብትናገር እንደሚፈወስ አምናለሁ። ደግሞ ይሄን እምነት ከየት እንዳመጣሁት ልንገርህ አለው። እኔ ኢየሱስ በመገረም ነው የሰማው። በኋላ መገረሙን እናገራለ ራሱ ማቴዎስ። እንዴ እስቲ ቀጥል አለው። ይገርምሃል፣ ይኸውልህ ይህን እምነት ከየት አመጣሁት መሰለ፣ እዚህ ሆኖ በመናገር ብላቴና ይፈወሳል የሚለውን በምን ተረዳሁት መሰለ አለ። በምን ተረዳኸው? እኔ መቶ አለቃ ነኝ አለ። እሺ ከበታቼ ሂድ ስለው የሚሄድ ና ስለው የሚመጣ እንግዲህ ለመቶ አለቃ ሂድ ሲባል የሚሄድ ና ሲባል የሚመጣ እነ ባሻ እነ አምሳ አለቃ እነ አስር አለቃ ናቸው። እኔ ይህን አውቃለሁ፣ የወታደር ልጅ ስለሆንኩ አውቃለሁ። እነሱን ምንም ጥያቄ የለውም ለመቶ አለቃ ወዲያው ነው የሚታዘዙት፣ ከዚህ በታች ያሉት ባለማድረጎች ማለት ነው እና ተራ ወታደሩ። ሂድ ብለው ይሄዳል፣ ና ብለው ይመጣል አለ። ይሄ ነው ህይወት ያለ። እሺ ግን ይሄ ብቻ አይደለም አለ። እኔም ደግሞ ለሻምበልና ለሻለቃ ከእኔ በላይ ላሉት ሂድ ሲለኝ ይሄዳለሁ፣ ና ሲለኝ ይመጣለሁ። ለእነሱ እታዘዛለሁ፣ ከእኔ በታች ደግሞ ያሉት ይታዘዙልኛል። ህይወት ይሄ ነው አለው። ይሄ ነው ህይወት ያለው። በቃ ሳዝ የምውል ሰው አይደለሁም፣ አዛለሁ ደግሞ እታዘዛለሁ። በቃ የኔ ህይወት ይሄ ነው። ልክ በዚህ በዚህ መስፈር ልክ በዚህ መለኪያ አንተም እዚህ ሆነህ ይሄ ብላቴና እንዲፈወስ ብታዝ እንዲፈወሳል ብዬ አምናለሁ። እንደው ተሳስቼም ከሆነ የሚታረምም ነገር ካለ ያው እንደሱ አላለም። ብቻ አንተ ፍረድ አለው። በቃ ይሄንን ንግግሬን ይሄንን እምነቴን አንተ እስቲ አንድ ነገር በል ሲል ለእሱ አይደለም የመለሰለት። የሚገርማችሁ ወደ ደቀ መዛሙርቱ ዞረና አረ ከዚህ ሰውዬ ላይሰን ውሰዱ፣ ከመቶ አለቃ እነ ጴጥሮስ ከመቶ አለቃ እንዲማሩ ተጋበዘ። የዛን ቀን ትሰሙታላችሁ የሚለውን አለ። ትሰሙታል እኔ አለ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላየሁም አለ። በእስራኤል እንኳን ማለት ሰውየው አሕዛብ ስለሆነ ነው። እንዴ አሁን ከአብርሃም ዘር ከሚባሉት ምናምን ከአይሁዳውያን ከእናንተ ብሰማ ይሄን እሺ ቅጥቅጥ አድርገው አባቶቻቸው አያቶች አስተምራችሁ ነው ላለሁ። ይሄ እኮ አሕዛብ ነው። እንዲህ ያለ እምነት ሳይሆን እንዲህ ያለ ትልቅ እምነት አላየሁም ብሎ ተደነቀ ይላል። እኔ አሁን መጽሐፍ ቅዱስ ላይ ኢየሱስ ተደነቀ ሲል ሳይደነቅ አይደለም። አሁን ሰው ሳይደነቅ ዋው ይላል። አንዳንድ ጊዜ አስተማሪዎች በጣም ጠራጠራቸው ነበረ። እንደ ነገሩ የጻፍኩትን ፔፐር ዋው አሜዚንግ ምናምን ሲሉ አረ ተው አረ እንደው ለምዶብህ ማድነቅ ለምዶብህ ካልሆነ በስተቀር ብዬ ያስቆምኳቸው አስተማሪዎች አሉኝ። ኢየሱስ ተደነቀ ሲል የስ ተደንቆ ነው ማለት። ኢየሱስን ያስደነቀ እምነት የተገኘው መቶ አለቃው ጋር። መቶ አለቃው ምንድን ነው ያወራው? አዛለው ታዘዛለው ነው። ሌላ ነገር እኮ አላወራ። እንዴ እያዘዙና እየታዘዙ መኖር ኢየሱስን ይህን ያህል ያስደንቀዋል? አስደነቀው። እንግዲህ ምን ትላላችሁ? በእስራኤል እንኳን እንዲህ ያለ ትልቅ እምነት አላየሁኝም አለ። ወደፊት አሕዛብ በእግዚአብሔር መንግስት እንዴት እንደሚቀድሟችሁ ምንም ጥያቄ የለውም ብሎ ነው የጨረሰው ታሪኩን። ከዛ በኋላ እሺ ይሁን አለ። ቃል ተናገረ፣ ተፈወሰ ብላቴ ነው። ልክ ሰውየው ቤት ደርሶ ሲመለከት የተፈወሰበት ሰዓት ኢየሱስ የተናገረበት ኤግዛክትሊ አንድ አይነት ነው። ምንድን ነው ያ ታሪክ እንትን ያደረገ ካላችሁኝ፣ ይሄ በፍርሃትና በመንቀጥቀጥ ለስጋ ጌቶቻችሁ ታዘዟቸው ባሪያዎች ሆይ የሚለው ልክ የአመቱ አለቃ ያስቀመጠው አይነት ነው። ሚሊተሪ ቤት ውስጥ ያለ ደንብና ስርዓትና አክብሮት በጣም በጣም ነው የሚያስደንቀው። ይሄ ለመንፈሳዊ ሰው በጣም የሚጠቅም የህይወት ፕሪንሲፕል። ከአሰሪ ጋር ተቀጥሮ የሚሰራ ሰው ከአሰሪው ጋር ያለውን ግንኙነት መመልከት ያለበት፣ ምንም እንኳን ለስጋ ጌታው ቢሆንም የሚገዛው በተዘዋዋሪ ግን ለጌታ ለኢየሱስ ክርስቶስ እንደሚገዛ እያሰበ እንደምትገዛ እያሰበች በአክብሮት ይገዙ ይላል። ግን እኮ ስንት እንድናከብራቸው ወርዝ የማያደርግ ወይም የማይገባቸው አለቆች አሉ ልንል እንችላለን። አይ ኖ አለ። ኃጢአት ክፋቱ ታዲያ ይሄ አይደለም ነው እኮ ሰው እኮ የኃጢአተኛነቱ አንዱ መገለጫ ሰው ላይ የሚያደርገው ነገር ነው እንጂ እኮ እነ ጅብ ላይ ምናምን አይደለም፣ ሰው ላይ ነው። ይሄ የኃጢአት ከባድነት ነው እንደዚህ የሚያደርገው። የሆኑስ እንደሆነ ማለት እንግዲህ በኋላ ጌቶች ሆይ ብለው የሚያዛቸው ኦፍኮርስ በጌታ የሆኑ ጌቶች ናቸው። ዞሮ ዞሮ ግን ሁሌ እንደዚህ ያጋጥማሉ፣ ሁሌ እንደዚህ አያጋጥምም። አንዳንድ ጊዜ እንዳንታዘዛቸው የሚያደርጉ ነገሮች ይኖራሉ። እሱን ምናልባት ቁጥር ስድስት ላይ ስንደርስ ትንሽ አነሳዋለሁ። ግን በፍርሃትና በመንቀጥቀጥ በልባችሁ ቅንነት ማለት በጣም ደስ እያላችሁ ምንም በተንኮል አይደለም፣ በቃ ያንን ስራ በመስራታችሁ ውጤታማ እንደሚሆኑ እናንተም ውጤታማ እንደምትሆኑ በማሰብ በጣም ደስ እያላችሁ በፍርሃትና በመንቀጥቀጥ ታዘዟቸው ነው የሚለው። እዚህ ጋር አሁን ምን መንፈሳዊ ነገር አለ ልንል አንችልም። የእግዚአብሔር ቃል ነው የሚናገረው። እኔ ጸሎት ቤት አካባቢ ነው የሚስማማኝ እንደዚህ አይነት ሃይራርኪ ወይንም መታዘዝ ማዘዝ ምናምን። እኔ ስራ ቦታ እንኳን አይምጣብኝ ይሄ ነገር ልንል አንችልም። እንደውም አንዱ ፑልፒታችን ስራ ቦታችን ነው፣ ለሌሎች ለመመስከር ማለት ነው። ለምሳሌ አሁን ሰዎች ሪኮሜንድ ሊያደርጉ ሲሉ ለሌላ ስራ ሰዎችን ይመርጡናል? ከመረጡን በምን ምክንያት? ታማኝ ናት እሷን ቅጠራት ይሉናል? ይሄ እኮ ታዲያ ትልቅ ምስክርነት ነው እኮ ማለት ተነክተዋል ማለት ነው። እነዛ ሰዎች በካራክተራችን ወይም ባለን ቫሊዩ ሲስተም በጣም ተደንቀዋል ማለት ነው። ይቅርብህ ከተባለ ግን ለምን ማርኬት ፕሌስ ሚኒስትሪ የሚሉት ነገር አለ አንዳንድ ቴዎሎጂያንስ። ምን ማለት ነው? ያንዳንድ ሰው ሚኒስትሪ ጸሎት ቤት አካባቢ አይደለም እንደው ስራ ቦታ ነው በቃ የሚሰሩበት ቦታ ነው እግዚአብሔር ለብዙዎች ብርሃንና ጨው እንዲሆኑ የሚጠቀምባቸው ስለዚህ እሱም በማሰብ ነው ጀስት ምናገኘውን ገቢ ወይንም ምናምን ብቻ አይደለም እንደ ሚኒስትሪ መቆጠር አለበት ያ ቦታ እዛ ቦታ እንዴት ነው የምንገዛው በስጋ ለስጋ ጌቶች ነው አዎ ግን እኛ ከዛ ያለፈ ቴዎሎጂ አለን ክብር ለእግዚአብሔር ይሁን እንደ ሌሎች አይደሉም አሁን ሌላው አለቃ ያንገበገበኝ አለቃ ያንገበገበሽኝ እንደዚህ ሲል እኛ ግን ከዛ በላይ ምንመለከት መሆን መቻል አለብን በእግዚአብሔር ፈቃድ እዛ ቦታ ላይ እንዳለን መረዳትና ማወቅ ሁሉ ይኖርብናል አንዳንድ ጊዜ አንዳንዴ ሰው ሁሉ ለምን አትለቅም እስኪለን ድረስ ለምን አትለቅም ለምን በቃ ይሄ ቦታ እስክንባገን እግዚአብሔር ለዛ ሰው በጣም በልብ ውስጥ የሚያስቀምጠውና የሚለው ነገር ሊኖር ይችላል እና ግድ የለም አለቃዬ ክፉ ቢሆንም አለቃዬ ባይገባውም እኔ ግን እግዚአብሔር ባላማ እዚህ ጋር እንዳስቀመጠኝ ስለማቅ ያንን ሚሽን ሳልጨርስ በፍጹም ከዚህ ቦታ አልንቀሳቀስም የሚሉ ሰዎች ሰምቼ አውቃለሁኝ እኔ አለቃችን ጥሩ ከሆነ በጣም ደስ ይላል ነገሩ ይቀላል ብዙ አይከብድም ያልሆነስ እንደሆነ ያልሆነም እንደሆነ ግን በቃ አለቃችን ነው በስጋ ጌታችን ነው ያሰው ቅድም ጠቆም አድርጋችኋለሁ እኔ ወታደር ልጅ ነኝና ይሄ በአክብሮት ይሄ በፍርሃት በመንቀጥቀጥ ለአለቃ ተገዛለት ታዘዘለት የሚለውን እኔ በአባቴ ነው ያየሁት ቢሮ ይወስደኝ ነበረ እና ቢሮ ሲሄድ ያው ሚሊተሪ ቢሮ ነው በሱ ማዕረግ ልክ ያሉ አሉ ብዙዎቹ ከሱ ማዕረግ በታች ናቸው እና ሲሄድ ከበር ጀምሮ ነው በቃ ሰላምታው እንደዚህ የሚለው አለ በቀኝ ነው ደግሞ እንዳለሳሳት በግራ የብዬ በቀኝ ሰላምታ የሚሰጠው አለ በቃ የሚገርሙ ሰላምታዎች ይሰጡታል እና ያው እኔም አብሬ ቀበላለሁ ሰላምታውን ከስር ከስር እያልኩኝ እየገባው ምናምን እና ሁሌ ህይወቱ ግን ይሄ ነበር የሚመስለኝ ሁሌ ሳሉት እየተደረገ በቃ ሰላምታ እየተሰጠው የሚኖር ምናምን አድርጌ ነበር የማስበው አንድ ቀን ጀነራል ናቸው አለቃው ጀነራሉ ፊት የሆነውን ስመለከት ለካሱም እንደዚህ ነው አልኩኝና እውነት ህይወት እንደዚህ ነው ህይወት እንደዚህ ነው እና እንዴት እንደሚከባበሩ እንዴት እንደሚቀባበሉ እንዴት ትዛዝ እንደሚታዘዙ ምናምን ስመለከት ሲቪል የሚባል ለምን ኖረ ነው ያልኩት በቃ ለምን ሁሉ ነገር ሚሊተሪ አይሆንም የሚያስብል ነው የሚሊተሪ ዲሲፕሊን በጣም በጣም የሚገርም ነው እና ይሄ ታዘዙ በመንቀጥቀጥ በፍርሃት የሚለው እንዲ ይሄ ያጠፋ ሰው እንደሚሆነው እንደሚሽቆጠቆጠው እንደሚደነግጠው አይነት አይደለም በጣም በደስታ ደስ ብሎት በቃ ያንን ስራውን በጣም አክብሮ ወዶት ደስ ብሎት መታዘዝን ነው የሚናገረው ሪሊ ስራ ቦታ እንደዚህ አይነት ኢንቫይሮንመንት አለ ነው ይሄ ጥያቄው አሁን ስራን መንፈሳዊ አድርገን እናየዋለን ነው የምንሰራውን ስራ ጀስ ስራችን ስንሰራ ለአሰሪዎቻችን ለደንበኞቻችን ሊሆን ይችላል አለቆቻችን ሊሆን ይችላል በዚህ መንፈስ እንሰራዋለን ነው ማለት እግዚአብሔር ቫልዩ ያረጋዋል ነው በቃ ሌላ ነገር አይደለም አንዴ ቱ ፍራይዴ ምንውልበትን ምንሰራውን ስራ ምናምን በደንብ ቫልዩ ያረጋዋል እግዚአብሔር አለበለዚያ እንሳሳታለን እዛ ጋ ሌላ ሰው ቀዳሜና ሁሉ ሌላ ሰው ይሆንን በጣም ነው የምንቸገረው ስለዚህ እዛም መንፈሳዊ ሰዎች ነን በቃ እዛም ቦታ ላይ የጌታን ክብር የጌታን ፈቃድ ልናሳይ እንችላለን ማለት ነው ስለዚህ በመንቀጥቀጥ በልባችሁ ቅንነት በስጋ ጌቶቻችሁ ለሆኑ ታዘዙ የእግዚአብሔርን ፈቃድ እንደሚያደርጉ እቺ ቁጥር 6 እና 7 ላንሳት የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታየታ የምትገዙ አትሁኑ ይላል አሁን አቲቲዩዱን ነው የሚናገረው እንዴት አርገን እንታዘዝሽ መለከው የእግዚአብሔር ፈቃድ መሆኑን ማወቅ ነው አንዳንድ ስራዎች የእግዚአብሔር ፈቃድ አይደሉም እየሰማችሁ ነው ስራ ናቸው ገቢያ መጣሉ ግን የእግዚአብሔር ፈቃድ አይደለም አሁን አንድ አማኝና አማኝ ያልሆነ ሰው ልዩነቱ ምኑ ጋ ነው ካላችሁኝ አማኝ ፊልተር ያረጋል ስራው ስለተገኘ ብቻ ደሞዙ በጣም አትራክቲቭ ስለሆነ ብቻ አይገባበትም ወይንም የሆነ አዲስ ቢዝነስ እኮ መጥቷል ሲባል ምን መጣ እንደዚህ ታረጋለ እንደዚህ ታረጋለ እንደዚህ ታረጋለ ግን ያው ከታወቀብህ ሲባል በከዛ ጋር ነው ማቆም ያለበት እኮ ሳይታወቅብኝ እንዴት አርገህ ነው ገንዘብ ሜክ ማረገው ኖ በቃ እዛ ጋር ተበላሽኩ በቃ አለቀ ተበላሽ የእግዚአብሔር ፈቃድ የሚባል ነገር አለ እያችሁ አንድ ዓለማዊ ሰው የሚሰራውን ስራ ያለምንም ጥያቄ በድግ ብዬ ልሰራው አልችልም ምንድነው የክርስቲያን ልዩነቱ ኤቲክስ ነው ለምሳሌ አሁን ሐኪምነት ይማራል ሰው አይደል ይማራል 7 አመት እንደዚህ ተምሮ ለፍቶ ስንት ፈተና እንትን ብሎ ስንት ነገር አልፎ ይመረቃል ሲመረቅ ለሐኪሞች እንኳን የሐኪሞች ኤቲክስ አለ አይደል እንዲህ እንዳታረጉ እንዳታዳሉ በዘመድ እንትን እንዳታረጉ የጠላችሁትን ሰው መርፌ ወግታችሁ እንዳትገሉ ይኖራል ብዬ ነው እንግዲህ ዝም ብዬ እንደዚህ ሐኪም አይደለሁም ግን አለ ኤቲክስ አለ ከነ ኤቲክሱ ነው የሚነገራቸው ይሄን አድርጉ ይሄን አድርጉ ይሄን ግን እንዳታረጉ ተብሎ ነው አለ የሚነገሩ እንግዲህ በተለያየ ፊልድ የሰለጠኑ ሰዎች እንኳን ግራጁዌት ሲያደርጉ ከነ ኤቲክሱ አደራችሁን ተብለው ከሆነ ወደ ስራ የሚሰማሩት ይሄ መጽሐፍ በህይወቴ ላይ የመጨረሻ ባለስልጣን ነው እኔ በመድር ላይ ምኖረው እግዚአብሔርን ፈቃድ ለማድረግ ነው የሚል አማኝማ ምን ጥያቄ አለው ስራንማ መምረጥ አለበት የተገኘውን አይሰራም የምንበላ የምንጠጣ ወይም የማናቸውንም ነገር የምናደርግ ብንሆን ለእግዚአብሔር ክብር እናርግ አይደል የሚለው ስለዚህ የእግዚአብሔር ክብር ወይንም እግዚአብሔርን ደስ የሚያሰኝ መሆኑን ግን በጣም እርግጠኛ መሆን ያስፈልጋል አለቃ ያዞኛል አዞኛል ምንም ማድረግ አልችልም የሚባል ነገር የለም አለቃቸውን ያልታዘዙ ሰዎች የሉም እንደ መጽሐፍ ቅዱስ ላይ ስለ እግዚአብሔር ብለው ማለት ነው አይደል የዳንኤል መጽሐፍ እኮ ይሄንን ነው የሚናገረው አለቃቸው ነው ናቡከደነጾር እነሱ ከሱ ስር ያሉ ትልቅ ባለስልጣናቶች ናቸው በዛ በባቢሎን የመጣው ትእዛዝ ግን ደስ አይልም ማለት ከዛ ፊት እኮ ይታዘዙታል እንደዚህ አድርጉ እሺ አውራጃ ገዢውን እሺ ወረዳ አስተዳደር እሺ እንደዚህ አድርግ እሺ አንድ ቀን ግን ብድግ አለና ላቆምኩት ምስላል እንዴት በቃ ያቆምኩት ምስላል ጥሩምባ ሲነፋ ጽናጽል ምናምን እንትን ሲል መለከት ሲነፋ ልክ በቃ እሱ ሲነፋ ቀጥታ ወደ ስግደት አለ አይ አናረጋውም አለ ስራ ነው እየሰሩ ያሉት አዎ ግን ስራ እየሰሩ እንብ ያሉበት ቀን አለ ለምን አይ እኛ እንደዚህ አናቀማል እንደዚህ ይሄ ቆላ ቆመ መስል ምናምን እንደዚህ አንሰግድም እኛ ኦሬዲ በፊት ምን ሰግድለታል ማን ነው እሱ እግዚአብሔር ይባላል እንደዚህ ይሄን ካላደረጋችሁ እንዴት ሆናላችሁ እሺ እና እንደዛ ሪስክ እስከሚወስድ ድረስ ማለት ስራ ማጣት እኮ አይደለም ህይወት ማጣት ነው እኮ የነሱ ሪስክ አይደል ምናልባት እኛ አሁን እምቢ ምንላቸው ነገሮች ስራ መቀየር ነው ግፋቤል የሚመጣብን በቃ ይሄን ካልሰራሽማ ይሄ ድርጅት መክሰሩ ነው አንቺ ተወጫለሽ እንጂ ስራውንማ አናቆምም አይ እኔ አልሰራም ካልሰራሽ እጂ ካልሰራ ሂድ እነሱ ግን ህይወት ነበር ኮስት የሚያረጋቸው ያው እግዚአብሔር ታምራት አምላክ እንዴት እንዳተረፋቸው እናቃለን ለዳንኤል መጽሐፍ ላይ ስለዚህ ለጌታ የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ሲል ታይታ የሚለው አንዱ ምንድን ነው መሰላችሁ እኔ መጽሐፍ ቅዱስ ኮሌጅ ስማር አስተማሬ አንዱ የሰጠን የቤት ስራ ራሳችሁ ክሬት አርጋችሁ መጽሐፍ ቅዱስ ላይ ካለ አንድ ስቶሪ ጋር አንድ ፓራብል ታወጡና ከሱ ጋር ሊሄድ የሚችል ፍጠሩ ራሳችሁ ፍጠሩ አለ አንድ ታሪክ ፍጠሩ ከዛ አገናኝታችሁ ያ ፓራብል ዋናው ፖይንቱ ምን እንደሆነ እንዳወቃችሁ ማውቀው በመጣችሁት ምሳሌ ነው ብሎ አዘዘን በመራመር ባስብ አልመጣልኝ ብጸልይ መጨረሻ አንድ ሐሳብ መጣልኝ ከዛ እሱን አደረኩኝና አቀረብኩት ከየት መጣልህ አለኝ እኔ ማን እንዳቀበለኝ አላቅም ብቻ በቃ እንደዚህ ነው እንትን በጣም ትክክል ነህ ይሄ ነው ፓራብሉ ይሄ ነው ብሎ ነገረኝ እሱን ታሪክ እሱን ሐሳብ ላንሳላችሁ ምንድነው ነገሩ የዘይት መጭመቂያ ወይ ማጣሪያ ሪፋይነሪ እንትን ያለው አንድ ባለሀብት አለ እና ያ ባለሀብት ብዙ ሰራተኞች አሉት አንድ ሁለት ማኔጀሮችም አሉት ግማሹ ያለምጣል ግማሹ በትክክል ይሰራል ይሄንን በምን ይወቀው ከማኔጀሮቹም ቁጥጥር ውጪ ሆኖባታል ይሄ ነገር እና ማግሮምረም አለ መስሪያ ቤት ውስጥ አመታዊ እንትን ሲደረግ ኮኮብ ተሸላሚ ኮኮብ ሰራተኛ ምናምን ሲባል ያሾፉት ናቸው የሚሸለሙት ተመሳጥረው ማለት ነው ይሄ የፈጋው የለፋው ግን ምንም ነገር አያገኝም ምንም ኢንሴንቲቭ የለውም ከዛ ይሄ ጭቅጭቅ ምናምን እንትን እያደረገ ሲመጣ ባለቤቱ ሰማ ከዛ ይሄ ከማኔጀሮችም በላይ ስለሆነ ቆይቷል እንግዲህ ይህን ታሪክ እንትን ካደረጉ ምን አደረገ የተደበቀ ካሜራ ገጠመ ለማንም ሳይነግር በመስሪያ ቤት ውስጥ ያለውን እያንዳንዷን እንቅስቃሴ የሚቀርጽ የተደበቀ ካሜራ አስቀመጠና ማኔጀሮቹም አያውቁም ካወቁ ያው ሊመሳጠሩ ነው ወይ አበላሹታል ካሜራው ብዙ ተንኮል አለ ታውቃላችሁ ስለዚህ ምን አደረገ እሱ ያቺን አስቀመጠና አመታዊ ስብሰባ ጠራቸውና ሽልማት አለ በዛን ቀን ማን እንደሚሸለም እኔ ነኝ የማውቀው ምናምን ብሎ ሁሉም በቃ ሰርፕራይዝ ነው መጣ ሰውየው መጥቶ ቀጥታ ያደረገው ቪዲዮ ይከፈትልኝ ነው ያለው የሚያላግጠው ሁሉ ታያ የዛን ቀን የሚያፍረው አፈረ የሚሸለመው ተሸለመ የእግዚአብሔር መንግስት ልክ እንደዚህ አይነት ባህሪ አላት ባለቤቱ ለሁሉም እንዲነግዱበት ሰጥቷቸው ሄደ። ሲመለስ ነው ለሚቆጣጣራቸው መጨረሻ ላይ ልክ እንደዛ ነው። አሁንም ለታይታ አታደርጉት የሚለው ስራን አንደኛ እግዚአብሔር ፈቃድ መሆኑን ካላወቀን በዛ ውስጥ እግዚአብሔርን ማክበር የሚባል ነገር እንዳለ ካላወቀን ስራን እናሾፋለን። ለታይታ ልናረጋው እንችላለን። በቃ አለቃ ሲኖር ብቻ ማለት ነው። ጀስት ለፕሮሞሽን ቢቀጥለውን እንትን እንዲ ሾመን እንደዚህ ደሞዝ እንዲጨመርልን ማለት ለዚህ ብቻ ልናደርገው እንችላለን። ግን ስራን መንፈሳዊ አድርገው ማየት በጣም አዋጪ ነገር ነው። ማለት የግል ስራም ይሁንን ምን ሰራው ተቀጥረንም ይሁንን ስራ እርኩስ አይደለም። ስራ መልካም ነገር ነው። እግዚአብሔርን የሚያከብርስ ከሆነ ለሰው ልጆች የሚጠቅምስ ከሆነ ድረስ ለታይታ አይደለም ካለቆቻችን ጋር ባለን ግንኙነት እሱን በጣም እንትን ማድረግ ያስፈልጋል። አንዳንዴ እንደዚህ ሲባል ሰምታችሁ ሰሞኑን እንግዲህ ይሄ ሲመጣብኝ ነበር ወደ አይምሮዬ። ስራ እንዴት ነው ሲባል ቁጭ ብዬ ነው የምበላው የሚል ሰው ሰምታችኋል? አሁን ይሄ ጤነኛ ነገር አይደለም። ቁጭ ብዬ እንድች አንድ ነገር አልሰራም። አረ እባክሽ አዎ ታድለሽ እኔ ያለሁልሽ አይደለ እንዴ እንደዚህ አያችሁ። ይሄ አሁን ይሄ ሜንታሊቲ ምን እንደሆነ ነው የሚያሳየው። አንዲት ነገር አልሰራም። እንዴት በቃ ሲስተም ነው እንደ ቁጭ ብዬ ይከፈለኝ። ለምንድን ወደ አይምሮ ሲመጡ የነበሩት ስለ ስራ ሳስብ ነበር። ስራ ዝም ብዬ ሳስብ አንድ ነገር አልሰራም ግን ቁጭ ብዬ ይከፈለኛል። አንቺ ፍጊ አንቺ ስሪ እንደዚህ አይነት እንትና ነው። ስራን መንፈሳዊ አድርጎ ማየት። ክብር ለእግዚአብሔር ይሁን። ማለት በቃ አንድ አማኝ የትም ሲቀመጥ መንፈሳዊ ነው። የትም ምንም ድራይቭ ሲያደርግ መንፈሳዊ ነው። የሆነ ቢዝነስ ሲሸቅል መንፈሳዊ ነው። የሆነ ነገር ሲሰብቅ መንፈሳዊ ነው። በቆሎ ሲሸጥ መንፈሳዊ ነው። ምንም ይሄ ስራው ትንሽ ስራው ትልቅ እንትኑ ሳይሆን ወል ጥሩ ገቢ የሚያስገኝ ስራ መስራት ጥሩ ነው። ማለት የእግዚአብሔር መንፈስ የጥበብ መንፈስ ነው አይደለም? አይደል ነው እኮ። ሁልጊዜ ገበያችን ከፍ ባለ ቁጥር ለሀገር እንጠቅማለን። ምንም ጥያቄ የለውም። የአንድ ሰው ኑሮ ተጣጥሮ ከመሞት ለአስር ሰው መትረፍ ብሌሲንግ አይደለ? አሁን እግዚአብሔር አብርሃምን ሲጠራው ጀስት አንተን እያነጣጠርኩ ባርክሃለሁ ብቻ አይደለም፣ ለበረከት ሁን ነው። ስለዚህ አማኝ በምድር ላይ በሚሰራው በእጆቹ ስራ የአንድ ሰው ኑሮ ተሟሙቶ እንዲኖር ሳይሆን ለበረከት እንዲሆን ነው የእግዚአብሔር ፈቃድ። ስለዚህ ለበረከት ለመሆን ደግሞ በጣም ውጤታማ የምንሆንበትን ስራ ምናምን መስራት በራሱ ክፋት የለውም። ግን ራሱ ስራን የምናይበት መንገድ እና አሰሪያችንን የስጋ ጌቶቻችንን አለቆቻችንን የምናይበት መንገድ በጣም እንትን ያደርጋል። ብዙ አቢዩዝ የሚደረግ ነገር አለ። ይሄ ስራ ሜዳ ላይ ለምሳሌ ብዙ አሰርቶ ትንሽ መክፈል የሚፈልግ ጌታ አለ። ጦርነቱ እዚህ ጋር ነው። በነገራችን ላይ የምሰራውን ያክል አይከፍለኝም። እንዴት እኮ እንደሚያሰራኝ እኮ አንተ አጠቅም። ሰራለሁ ግን አይጨምርልኝም። ይሄ ስላለ ነው አሁን ግጭቱ ያለው። ልክ በተቃራኒው ደግሞ ትንሽ ሰርቶ ደግሞ ብዙ ማግኘት የሚፈልግ ሰራተኛ አለ። አያችሁ፣ ቁጭ ብዬ ነው የምበላው አይነት ማለት ነው። ጦርነቱ እዚህ ላይ ነው ያለው። ብዙ አሰርቶ ትንሽ መክፈል የሚፈልግ አለቃ፣ ትንሽ ሰርቶ ብዙ እንዲከፈለው የሚፈልግ ሰራተኛ አለ። እዚህ ነው ያለው ቴንሽኑ። አማኝ ምን ያርግ ነው አሁን? እዚህ ጋር ቁጭ ብሎ ይብላ ኖ፣ ይስራ። ለሚሰራው የሚመጥነውን አይነት ክፍያ ካልከፈለውስ? ኢትስ ቬሪ ቴክኒካል። አሁን እኔ እዚህ ጋር ገብቼ እንዲያርግ አለለም። የእግዚአብሔር መንፈስ ጋይድ እንደሚያደርገን ልንወስን እንችላለን። ግን ትልቁ ነገር እኛም አቢዩዝ ማድረግ የለብንም። አሁን ተቀጥረን የምንሰራ ከሆነ ቁጭ ብሎ ለመብላት ፕላን ማድረግ የለበትም አማኝ መስራት አለበት። አማኝ በሚሰራው ስራ እግዚአብሔር ይባርከዋል፣ እግዚአብሔር ደስ ይሰኝበታል፣ ለሀገር ይጠቅማል። ይሄ አሁን የምንሰማው ኮራፕሽኑ ምኑ እኮ ስራ አካባቢ የተፈጠረ ችግር እኮ ነው፣ ሌላ እኮ አይደለም። ነው እኮ አንድ ሰው በሙያው ሰልጥኖ ተመርቆ ይመደባል እዛ ስራ ላይ፣ ግን ብዙ ጠማማ መንገዶች መሄድ ይፈልጋል። ስለዚህ አገር ይረበሻል፣ ቀውሱ ለሁሉ ይተርፋል፣ ኑሮ ይወደዳል ምናምን። እነዚህ ሁሉ አሁን አገራችን የምታልፍበት ሁኔታ ይሄ ነው። የኑሮ ውድነት አልተቻለም፣ በጣም ሄዷል። ብዙ ፋክተሮች አሉት እንደዚህ የሆነበት ማለት በዓለምም ነው። እሺ፣ ግን ይሄ ስራ አካባቢ ያለ ወርክ ኤቲክስ ማጣት አንዱ ይሄ ነው። አለቃ ከሰራተኛ ጋር ተሻርኮ ምን ብሎ የሚሰሩ ብዙ ተንኮሎች አሉ። አሁን በእኛ አገር በእናት ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማተቡን የበጠሰ ይባላል። አንድ ሰው ቃሉን ካልጠበቀ እሱ ማተቡን በጥሷል ይባላል። ማተቡን በጥሷል ምን እንደሆነ ታውቃላችሁ? ለክሩ አይኖርም ለቃሉ አይኖርም እንደማለት እኮ ነው። ለእውነት ለሐቅ አይኖርም ነው። ማተብ የለው ማተም በጥሷል ይባላል። አሁን ማተብ መበጠስ አይደለም መሬት ላይ ተጥሎ ተረጋግጧል። በጣም ብልሽትሽት ያሉ ነገሮች አሉ። ለሐቅ ለእውነት መቆም እና የሚባሉት ነገሮች በጣም ተሸርሽረዋል። ከዚህ የተነሳ ስራን መንፈሳዊ አድርጎ አለማየት፣ በስራ ቦታ ለስጋ ጌቶቻችን ልክ ለጌታ እንደምንገዛ አስበን አለመገዛታችን አገርን እያቆረቆዘ ይሄዳል። በጣም እያበላሸ ይሄዳል። ይህንን እንደምን እንየው ታዲያ ካላችሁኝ፣ እንደ ኦፖርቹኒቲ ጨው ለመሆን አሜን፣ አዎ ብርሃን ለመሆን። በጣም ብልሽት እያለ በሄደበት በዚህ ዓለም ውስጥ ጸሎት ቤት ስንገናኝ ቅዳሜና እሁድ ብቻ ሳይሆን ከሰኞ እስከ አርብም ትልቅ ኦፖርቹኒቲ እግዚአብሔር እንደሰጠን ክብር ለእግዚአብሔር ይሁን። ኖ የምንልበት ቦታ ገብቷችኋል? ኖ ይሄን አላምንም፣ እንደ አይደረግም። ይሄ ለሀገርም አይጠቅምም፣ ለሰውም አይጠቅምም፣ ለአንቺም ለአንተም አይጠቅምም፣ ለማንም አይጠቅምም። ይሄ ልክ አይደለም ኖ የምንልበት። የሚለግሙ ትንሽ ሰርተው ብዙ ማግኘት የሚፈልጉ የሚያወናብዱ ባሉበት ኖ፣ እኔ ስራዬን በተገቢ ይሰራል፣ ይህን የተሰጠኝ ስራ ይህንን ጥንቅቅ አድርጌ እሰራለሁ በማለት ምናልባት አንዳንድ ቦታ ፋራ በመባል በቃ እንባላ እኛ ጨው ነን። እዛ ቦታ ላይ እኔ አውቃለሁ ብዙ ዋጋ የሚከፍሉ በመንግስት መስሪያ ቤት የሚሰሩ አማኞች በጣም ጉቦ የሚበላበት ቦታ ያሉ አለቆቻቸው ማኖ ሊያስነኳቸው ብዙ ሙከራ የሚሞክሩባቸው እምቢ የሚሉ ኳየር ውስጥ የሚያገለግሉ ጸሎት ውስጥ የሚያገለግሉ የተለያዩ ቦታቸዎች ውስጥ የሚያገለግሉ ግን ፕሮፌሽናል ናቸው። በስራ ቦታቸው ደግሞ ልክ ጸሎት ውስጥ እንደሚያገለግሉ ኳየር ውስጥ እንደሚያገለግሉት እዛም አቋም አላቸው። የሚገርማቸው ኖ ይላሉ በቃ። እና ብዙ ነገር ይደርስባቸው እጃቸው ላይ ያለ ፋይል አለቆቻቸው በግድ እረፍት እያስወጧቸው የሶስት ወር እረፍት እኮ አልጠየቀችም። ስራውን እኮ እየሰራች ነው፣ ግን እጇ ላይ ብዙ ጉቦ የሚያስበላ ፋይል አለ። ስለዚህ አንቺ እረፊ እኔ ጨርሰዋለሁ ብለው በደንብ አድርገው ጨርሰውት ሲገቡ ቀጥሉ ስራችሁን የሚባሉ በጣም ሰፈር የሚያደርጉ ቅዱሳን አሉ። አያችሁ፣ አለቆቻቸው ጥሩ ቢሆንላቸው ጥሩ ነበረ፣ ያልሆኑላቸው እንደሆነስ በቃ ታማኝነታቸው ለጌታ ነው። እነዚህ ሰዎች ስራ ሌላ ነው፣ ጸሎት ጓድ ሌላ ነው የሚባል ነገር የለም። ምንም እንደዚህ የሚባል ነገር የለም። ለአማኝ ሁለት ኬፕ የለውም። ቅዳሜና እሁድ የሚያደርገው ኬፕ ሌላ፣ ከሰኞ እስከ አርብ የሚያደርገው ኬፕ ሌላ አይደለም። የትኛውን ቦታ ስትመለከቱት ይኸው ነው በቃ ስታንዳርድ መሆን። ያው አቃተኝ ደከመኝ አባት ነው፣ እታገላለሁ፣ ፋይት እያደረግኩ ነው፣ በጣም ያጓጓኛል፣ እንዲህ ሰው እኮ ጥሎኝ ሄደ፣ እኔ ብቻ ነኝ እኮ በእግሬ የሚሄደው ከኛ መስሪያ ቤት እንትን አታውቅም እንዴ? ያታግላል። ግን መቼም የእግዚአብሔርን ቃል ነው እና የምናጠ ነው። እየሸቃቀጣችሁም ቢሆን እንግዲህ እንደምንም የምድርን ጉዞ ጨርሱት ተባብለን አንለያይም። ከዚህ መድረክ ታውቃላችሁ የእግዚአብሔር ቃል ነው ኤክስፖዝ የምናደርገው። የእግዚአብሔር ቃል ደግሞ እንደዚህ ነው የሚያዘው። ምንድን ነው እሺ፣ ለባሪያዎች ወይንም ለሰራተኞች ያለው ምክር ምንድን ነው ከተባለ፣ በአክብሮት በጣም በመፍራት ላለቆቻችሁ ታዘዙ። ለምን? ለጌታ እንደምትታዘዙ እያሰባችሁ ታዘዙ ነው። ሌላው ለታይታ አታድርጉት ነው። የእግዚአብሔር ፈቃድ መሆኑን ብቻ እርግጠኛ ሆኑ። ከዛ ልክ የጌታን ፈቃድ እንደምታደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ነው የሚለው። ሳምንት ስንገናኝ ቁጥር 7 እና 8 እንቀጥላለን። የተያያዘ ሀሳብ ነው ያለው፣ በተለይ ከዚህ ከትጋት ጋር በጣም በትጋት ከመስራት ጋር እና ደግሞ ይሄ ብድራት እንዳለው ሪዋርድ እንዳለው። አንዱ እኮ አሁን ከሰርኩ ነው እኮ የሚያስፈራን ነገር፣ ይሄን መንገድ ይዤ እኔ እንጃ በዚያ አያያዜ መክሰሬ ነው ትልቁ። እነሱ በጣም እያገኙ ነው፣ እኔ እየከሰርኩ ነው። አይ ፕሮሚስ አለ አትከስሩም ነው የሚለው። የሚቀጥለው ሳምንት ስንገናኝ እንዴት እንደማንከስር እናያለን። እንጸልይና እንጨርስ። እስቲ ስራን መንፈሳዊ አርጋያለሁ ይሳላየውም ይያልን ራሳችንን እንጠይቅ። ምንም ይሁን ፕሮፌሽናችን፣ ምንም ይሁን የገቢ ምንጫችን፣ በቃ የእግዚአብሔር ፈቃድ ከሆነ እግዚአብሔር ደስ የሚያሰኝ ከሆነ ለሰው ልጆች ሁሉ የሚጠቅም ከሆነ ደስ ይያልን ላሰሪዎቻችን ለጌታ እንደምንታዘዝ ያሰብን እንስራ ነው። ይሄ ስራን የሚያናንቅ አስተምህሮ አለ ኢቭን ከቤተክርስቲያን? አይ እንደሱ አይደለም መጽሐፍ ቅዱስ የሚያስተምረው። በሆነ ሙያ ሰልጥኖ መስራትን በጣም ለታበረታታ ይገባታል ቤተክርስቲያን። ፊልዱ ያለው እዛ ነው፣ የሚድኑ ሰዎች ያሉት እዛ ነው። ስለዚህ ብርሃን ጨው መሆን የሚቻልበት ሜዳው እዛ ስለሆነ ቤተክርስቲያን በጣም በጣም ይሄ ማበረታታት አለባት። በመሰሩበት ቦታ እንዲህ አይነት ነገር ሲገጥማችሁ በርቱ፣ አይዟችሁ፣ ይጸለይላችኋል ነው እንጂ መባል ያለባቸው። ያንን ምንም እግዚአብሔር እንደማይቆጥረው እንዲያስቡ መደረግ የለባቸውም። ፕሮፌሽናልስ ወይም ተቀጥረው የሚሰሩም ቀጥረው የሚያሰሩም ብቻ የሥራው ዓለም ዓለማዊ እንዳይተደርጎ እንዳይታሰብ። የሥራው ዓለም መንፈሳዊ ነው። ምናልባት በዚህ ጉባኤ ውስጥ እኔ ሥራዬን ይሄን ያህል እግዚአብሔር ይመለከተዋል ብዬ አላስብም ነበር የምትሉ ሰዎች ካላችሁ፣ አይ እግዚአብሔር ይመለከተዋል። በሥራ ቦታችሁ የተመሰገናችሁ ከሆናችሁ እግዚአብሔር አብሯችሁ ስላለ ነው። ውጤታማ ፍሬያማ ሆናችሁ ከሆነ እግዚአብሔር አብሯችሁ ስላለ ነው። ስራችሁን በደስታ እንድትሰሩ ከሆናችሁ የእግዚአብሔር መንፈስ ስላገዛችሁ ነው። ምናልባት ደግሞ በተቃራኒው በተለያየ መንፈሳዊ ውጊያ ውስጥ የምናልፍ ደግሞ ልንኖር እንችላለን። ስራችንን እንድንጠላው የሚያደርገን አቋም እንዳይኖረን እንድንዋዥቅ የሚያደርገን ነገር ካለ በስራ ቦታችን ላይ እግዚአብሔር ብዙዎችን ምርኮ አድርጎ ሊሰጠን እያለ በቃ ከዛ የሚያሸሸን የሚያርቀን ነገር ሊኖር ይችላል። መቼም እግዚአብሔር ሊድኑ ያሉ ሰዎችን ሲመለከት ያው ያመኑ ሰዎችን ይልካልና ወደዛ እንዳንሄድ እንዳንጸና፣ በዛ ስፍራ ፍሬ እንዳናፈራ ውጤት እንዳናገኝ ብዙ መንፈሳዊ ውጊያዎች አሉ። እነሱንም እግዚአብሔር እንዲያሳየን እንጸልያለን። ሃሌሉያ። እስቲ በስራ ቦታችን ጌታን እናስበው። ለስጋ ጌቶቻችሁ ስትገዙ ለክርስቶስ እንደምትገዙ አስቡ ስለሚል ጌታ ኢየሱስ ሆይ ስራ ቦታዬ ልይህ እያልን እንጸልይ። እስቲ ስራ ቦታዬ ልይህ፣ በቃ ጸሎት ቤት ስመጣ ብቻ ሳይሆን ስራ ቦታዬ ላይ ልይህ፣ ላንተ እንደምታዘዝ እያሰብኩ እንድታዘዝ እርዳኝ። የስጋ አለቆቼን አልይ፣ ከዛ በላይ አንተን ልይህ። ሃሌሉያ። ጌታ የቅርብ ጌታ ነው። ሰኞ ከኛ ጋር፣ ማክሰኞ ከኛ ጋር፣ ቀኑን ሙሉ ከኛ ጋር ነው። ክብር ለሱ ይሁን። የቅርብ ጌታ ማንም ባይረዳን፣ የምናልፍበትን ቻሌንጅ ማንም ባያውቅልን፣ ስለ ወንጌል ስለ በራልን እውነት ብለን ዋጋ እየከፈለን ስንኖር ማንም ባይገባው፣ ባለቤቱ ጌታ ግን ይገባዋል። ሃሌሉያ። ብዙ ነገር እምቢ ስንል፣ ብዙ አቋራጮችን እምቢ ይሄ ይቅርብኝ፣ ይሄ ጌታን አያከብርም ስንል፣ ያ ያከበርነው ጌታ ሁልጊዜ ከኛ ጋር ይሆናል። እግዚአብሔር አምላካችንና አባታችን ሆይ እጅግ አድርገን እናመሰግንሃለን ስለነበረን ጊዜ። ክብር ላንተ ይሁን። ያንተ ቃል ሁልጊዜ መንገድ ያሳያል። ይህን እንዴት ላርገው ባልንበት ሁኔታ ውስጥ ቃልህ ብርሃን ስለሚሆን መንገድ ስለሚሆን እናመሰግንሃለን። ጌታ ሆይ በሙያችን ተቀጥረን የምንሰራበትን ስፍራ እፈልገዋለሁ፣ በዛም እኔ ከብራለሁ ስላልክ ተመስገን። በዛም እኔን መግለጥ ትችላላችሁ፣ በዛም ብርሃን መሆን ትችላላችሁ ስላልክ ክብር ላንተ ይሁን። አሰሪዎቻችንን ቀጥታ እነሱን ማየት ሳይሆን በአንተ በኩል ስናያቸው ይቀለናል። ለአንተ እንደምንታዘዝ ለአንተ እንደምንገዛ ስናስብ በእውነትም በትልቅ አክብሮትና በፍርሃት በመንቀጥቀጥ እንታዘዛቸዋለን። ብቻቸውን ካያናቸው ግን ይከብደናል። ሞኝ ሆነን ሳይሆን ስላንተ ስለ ስምህ ስንል ዋጋ በመንከፍልበት ቦታ ሁሉ አንተ ብድራትን ቆጥረ ስለምትመጣ እናመሰግናለን። ምንም ነገር ከኛ ሊርቅ ይችላል፣ ስላንተ በጨከነው ጎዳና ግን አንተ ከኛ አትርቅም። እናመሰግናለን። አው ቀና ብለን ስናይ መጨረሻ አንተ ከኛ አትርቅም፣ ከኛ ጋር ነህ። ተመስገን። ብዙ ስም ቢሰጠን እንኳን ግን አንተ አለህ ከጎናችን። ስላንተ ብለን ባደረግነው ነገር አንከስርምና እናመሰግናለን። ሙያችንን እንድንወደው እርዳን። እግዚአብሔር ሆይ ምንሰራበትን ቦታ ደስ ብሎን እንደውም በዚህ እንድንታወቅ እርዳን። ሳኮ በሚገርም ደስታ ነው ስራውን የምሰራው። ስኮ ደስ ያለው ነው የሚሰራው መባል እንፈልጋለን። ጌታ ሆይ እና እንዲህ አይነቱን መንፈስ እንድትሰጠን እንጸልያለን። ስለ ሀገራችን እንጸልያለን። ጌታ ሆይ ስራ ቦታ የተበላሹ ነገሮች በጣም በጣም ብዙ ናቸው። ብልሽት ሽት ብሏል። ምኑን ከምኑ እናወራለን? ጌታ ሆይ በፊትህ እግዚአብሔር ሆይ በስራ አንተን ማምለክ በስራ አንተን ማክበር እንደሚቻል የሚያውቁ አማኞች ይብዙ በምድራችን ላይ። ሌላ ምን ብለን እንጸልያለን? ጌታ ሆይ አንተን የሚያውቅ ሰው ያላስተካከለው ማን ሊያስተካክለው ይችላል? ጌታ ሆይ በስራ ቦታ አንተ እንደምትከበር የሚያውቅ ትውልድ ይነሳ። ብዙ ወጣቶች በዚህ አስተሳሰብ ይባረኩ። እኔ ምንም እንኳን እንዲህ አይነት መስሪያ ቤት ብሰራም ለጌታ ነው የምሰራው የሚሉ ብዙ ወጣቶች በምድራችን ላይ ይነሱ። ይህን ስለምታደርግ እናመሰግናለን በጌታ በኢየሱስ ክርስቶስ ስም።